እንዴት ሰነበታችሁላችሁም? እግዚአብሔር ይመስገን፣ ሁሉ የጌታ ስም ብሩክ ይሁን። እንግዲህ ዛሬ እንደ ወትሮ እንደምናደርገው የደቀ መዝሙር ወይም የመሰረታዊ ክርስትና ትምህርት የምንለውን የጀመርንበት ከደህንነት ጀምረን የእግዚአብሔር ቃል፣ ጸሎት፣ እምነት፣ መንፈሳዊ ውጊያ፣ የአማኞች ህብረት፣ ከዛ የቤተ ክርስቲያን ስርዓቶች፣ ቅዱስ ቁርባንና ጥምቀት ለአዲስ ኪዳን አማኞች ምንም ስርዓት የለም። ጌታ ኢየሱስ ሁሉን ፍርድን፣ ስርዓትን፣ ማናቸውን ነገር በመስቀሉ ገሎ አዲስ ህይወት ነጻ ሰጥቶናል እና ያገኘነው መንፈስ የነጻነት መንፈስ ነው። ግን እነዚህ ጌታ የደነገጋቸው ራሱ እንድናደርጋቸው የአዲስ ኪዳን የተሰጡንን ላስት ዊክ አይተናቸዋል። እነሱም ክርስቶስ ኢየሱስን የሚያሳዩን ክርስቶስ ሞትና ትንሣኤ የምንናገርበት ሁልጊዜ የምናስብበት ነው እንጂ እኛን የምናስብበት ቀን አይደለም። እና እሱን ባደረግን ቁጥር ሁሉ ስለ ክርስቶስ ኢየሱስ ለሌሎች ለማውራት፣ ለራሳችን ለመናገር፣ ለሰይጣን፣ ለምድር፣ ለሰማይ፣ ለመላእክት፣ ለሚሰሙ፣ ለሚያዩን ሁሉ ለመመስከር እድል የምናገኝባቸው ጊዜያቶች ለክርስቲያን ሁለት ስርዓቶች አሉት በአዲስ ኪዳን ብለን ሁሉም ከዳንም በኋላ የሚደረጉ ናቸው እንጂ ለደህንነታችን እንደማይደረጉ ያንን በማድረጋችን ደህንነት እንደማያመጣልን ግን የዳንን ስለሆንን እንደምናደርገው ተነጋግረን ጨርሰን ለዛሬ ደግሞ ተቀጣጥረናል። ዛሬ ደግሞ እንደ ጌታ ፈቃድ ስላሴ የሚል ትምህርት ነው የምንጀምረው። ይህን ስናገር መጀመሪያ ላይ መናገር የምፈልገው ነገር እኔ በእውቀት እንትን ያደረግኩኝ ይህንን በጣም አውቅ ያለው ምናምን ብዬ አይደለም ለማስተማር የተነሳው ስጀምርም፣ ግን አትሊስት የማውቀውን ለሌሎች ለማካፈል ለማያውቁ አንደርስታንድ ማድረግ ማይችሉ ሰዎች በእኔ አንደርስታንዲንግ ለማካፈል ነው ይህን ነገር እንትን ያደረግኩት እና እኔም ሁልጊዜ ተማሪ ነኝ። ስጀምር ከዚህ ይህን ትምህርት ማስተማር በቸርች ውስጥ ጠቅላላ የመንፈሳዊ ይህንን የክርስትና መሰረታዊ ትምህርት ሳስተምር ከአስር ዓመታት በላይ ሆኖኛል በቤተ ክርስቲያን ውስጥ እና ስጀምር የጀመርኩት ትምህርቴና ዛሬ ያለሁበት አንድ አይደለም። ስለዚህ መማር ሁልጊዜ የእድገት ምንጭ ነው። እያደግን የምንሄድ ስለሆንን እንደዛ ነው እና እኔም እየተማርኩ ሄዳለሁ። በተለይ አሁን ይሄ ስላሴ መጽሐፍ መስላሴን ትምህርት በጣም የረዳኝ የዶክተር ተስፋዬ ሮበሌ መጽሐፍ ነው። በጣም በጣም ረድቶኛል። ብዙ ክሊር ያልሆኑልኝ ነገሮች ክሊር እንዲሆኑልኝ ረድቶኛል። ስለዚህ እናንተም እሱን መጽሐፍ ብታገኙና ብታነቡ ሞር እንደሚጠቅማችሁ በዚህ አጋጣሚ ነግራችኋለሁ። ጸልየን ለጌታ መንፈስ ጊዜያችንን ሰዓታችንን ሰጥተን ራሱ እንዲያስተምረን፣ ምክንያቱም የእውቀትና የጥበብ ምንጭ እሱ ነው። ማንም እኛ በጣም እግዚአብሔር በተሚገርም ነው ውዳቂ የሆነውን ሰዎች ነው የመረጠው። ሸክላን ነው መርጦ፣ ግን ድንቅና እንቁ የሆነ ነገር አስቀምጧል በእኛ ውስጥ እና ያ እንዲገለጥ መንፈስ ቅዱስ ነው ገላጩ እና ወደ እውነት የሚመራን እሱ ነው። ስለዚህ ለእሱ ጊዜውና ሰዓቱን እውቅና ሰጥተን ለእሱ ራሳችንን እንሰጣለን። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለነበረን ጊዜ። ወንድሞቻችን እህቶቻችን እግዚአብሔር የነበራቸውን ጸጋ ሲያካፍሉን በዚህ ሮም ውስጥ ከጠዋት ጀምሮ እስካሁን ድረስ አይ ቲንክ 24 አወርስ ያለማቋረጥ የሚያገለግሉትን ሁሉ ሰዎች እንድትባርክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጠይቃለሁ። እውነት ነው፣ የበረከት ምንጭ አንተ ነህ። ስለባረከንም ነው ይሄ የሆነው እና እናመሰግንሃለን። ዛሬ ደግሞ ጌታ ሆይ የስላሴን ትምህርት ለመማር በፊትህ አለን። እኔ ስጋና ደም ስለ አንተ ለመናገር በፍጹም እንደማይችል ያውም እንደኔ አይነት ሰው ደግሞ ፈጽሞ ይሄን ነገር ለመናገር እንደው መሞከር የራሱ አንዳንዴ ያስፈራ ያስደነግጠኛል። ግን ጌታ ሆይ ይሄ ሚስጥር ተገልጧል ይላል። በክርስቶስ ኢየሱስ በኩል ይሄ ሚስጥር ስለተገለጠ ይህንን ማወቅ የአንድ ክርስቲያን መብቱም ስለሆነ ግዴታውም ስለሆነ ጌታ ሆይ ያወቅኩትን ነው ሼር ለማድረግ መሞክረው እና የጌታ መንፈስ አንተ ራስህ ጌታ ሆይ እንድትገልጥልን አንድ ላይ እኔም ወገኖቼም ለአንድ ላይ ሆነ የመረዳት ባለጸግነት እንዲመጣልን ጌታ ሆይ ጥበብና እውቀት መገለጥ እንዲመጣልን ጌታ ሆይ ካንተ በኩል ካልተገለጠ በስተቀር አንተ ነህ መንፈስ ቅዱስ፣ አንተ እግዚአብሔር ስለሆንክ የእግዚአብሔርን የምታውቅ አንተ ነህ። አንተ ነህ ስለ ራስህ መግለጽ የምትችለውና እንድትገልጽልን በኢየሱስ ክርስቶስ ስም እጠይቃለሁ። በዚህ ሩም ውስጥ ያለን ወንድሞች እህቶቼ ሁሉ በእግሮች ስር ተቀምጠናልና ይህም መልካም እድል አግኝተናል። ጌታ መንፈስ ቅዱስ አስተምረን፣ ወደ እውነት ምራን። ይህ መሰረት በውስጣችን መስርተው ጌታ ሆይ፣ ማንም ጌታ ሆይ እዚህ መሰረት ላይ ይታነጻል እንጂ የሚያፈርሰው የለም። በትክክለኛው መሰረት ላይ ስንመሰረት ማናቸውም ወጀ ማዕበል ሲመጡ ጸንተን እንቆማለን ጌታ ሆይ። ስለዚህ እውነተኛው ቃልህን፣ እውነተኛውን የመጽሐፍ ቅዱስ አስተምሮ፣ ትክክለኛውን ትምህርት በውስጣችን ቢውልድ አድርግ። ነገር ግን ከስጋ ከሰው እውቀት የሆነ ሁሉ በኢየሱስ ክርስቶስ ስም የተወገደ ይሁን። ከአእምሮዬ፣ ከሀሳቤ፣ ከመንፈሴ የኔ የሆነ የሰው እውቀት የሆነ የስጋ የሆነ ያለም የሆነ ሁሉ ይወገድ። ነገር ግን ያንተ እውቀት ጌታ ሆይ የተጠበበው እውቀትህ በኢየሱስ ክርስቶስ ስም ያለመከልከል የተንቆረቆረ ይሁን። ስለዚህ ሁሉ እናመሰግንሃለን፣ ክብር እንሰጥሃለን። ይህን የማይወዱ እርኩሳን መናፍስት ኃይላት ሁሉ በስም ስልጣን የተያዙ የታሰሩ ይሁኑ። ወገኖቼ ዙሪያ እኔ ዙሪያ የሚዞር ማንኛውም ያጋንንት አሰራር በኢየሱስ ክርስቶስ ስም የፈረሰና የወደቀ ይሁን። በዚያው ግን መጠን ጌታ ሆይ ለቃልህ የሚንቀጠቀጡ ቃልህን የሚያከብሩ ቃልህን የሚታዘዙና የሚያገለግሉት ቅዱሳ መላእክት ዙሪያችንን ይስፈሩ። ስለ ሁሉ እናመሰግንሃለን ጌታ ሆይ። ጀምረን እስከምንጨርስ ያለውን ጊዜ ሁሉ ላንተ ሰጥተናል። በስር ቁጭ ብለን በእርጋታ በፊት እንቀመጣለን። ከአንተ ጌታ የጸጋ ቃል፣ የጥበብ ቃል፣ የእውነት ቃል ስለሚለቀቅልን እናመሰግንሃለን። ክብርን እንሰጣለን። ደግመን ደጋግመን ከዘላለም እስከ ዘላለም፣ ከፀሐይ መውጫ እስከ ፀሐይ መግቢያ፣ ከምድር ጫፍ እስከ ምድር ሰማይ ጫፍ ድረስ ክብርን ጠቅልለን ላንተ በጌታ በኢየሱስ ክርስቶስ ስም እንሰጣለን። ክብር ላንተ ይሁን። ሃሌሉያ። በጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። ክብር ሁሉ ለጌታ ተጠቅልሎ ይሁን። እሺ ወገኖቼ፣ የስላሴ ትምህርት ወይም ትሪኒቲ የሚለው ወይም ትራዩኒቲ የሚለውን ትምህርት ነው የምንጀምረው። በመጽሐፍ ቅዱስ ውስጥ በመጀመሪያ ደረጃ ስላሴ የሚል ወይም ትሪኒቲ የሚል ነገር ተጽፎ አናገኝም። ነገር ግን ስለ ስላሴ የሚያስተምር ትምህርትን ያጠቃልላል ስላሴ የሚለው። ስላሴ ራሱ ማለት የተቀደሰ ሶስትነት ማለት ነው። ቃሉ በእርግጥ በመጽሐፍ ቅዱስ ውስጥ አይገኝም። ነገር ግን ስለ እግዚአብሔር ሶስትነት፣ የአካል መለያየት፣ የመለኮትን አንድነት የሚናገር ትምህርትን ያጠቃልላል። ምስጢረ ስላሴ ሲባል እንሰማለን። በተለይ ኦርቶዶክስ ባክግራውንድ ያለን ሰዎች ምስጢረ ስላሴ፣ ምስጢረ ትንሳኤ፣ ምስጢረ ጥምቀት የሚል ብዙ ነገሮች በሚስጥር ይዘጋሉ። ነገር ግን የአዲስ ኪዳን ሰዎች ስለሆንን ሚስጥር ተገልጧል በኢየሱስ ክርስቶስ በኩል። ስለዚህ ያን የተገለጠ ሚስጥር የማወቅ መብትም ግዴታም አለብን። ምስጢረ ስላሴ ማለት በአካል መለያየት የመለኮት አንድነት ማለት ነው። የአካል መለያየት የመለኮት አንድነት ነው። ዲቫይን ወይም መለኮት አለ፣ ዩኒቲ አለ፣ አንድነት አለ፣ ዲቨርሲቲ አለ፣ ብዛት አለ። ይህንም መጽሐፍ ቅዱስ አዲሱን ኪዳን አዲስ ኪዳን በደንብ ነግሮናል። ብሉይ ኪዳንም ቢሆን የቁጥር ብዛት እንደነበረ አሳይቶናል። ስላሴ የሚለው ስላሴ ማለት ራሱ በአካል በስም በግብር የሶስትነት ማረጋገጫ ስም ነው። የእግዚአብሔር በአካል በእግዚአብሔር በአካል በስም በግብር የሶስትነቱ ማረጋገጫ ስም ነው። እግዚአብሔር በአካል ሶስትነት አለው፣ በስም ሶስትነት አለ፣ በግብር ሶስትነት አለ ብለን ስለምናምን ስላሴ አማኞች ወይም የስላሴ አማኞች የምንባለው በሙሉ ስላሴ ለሚለው ዲፊኒሽን ሲሰጠው በእግዚአብሔር ራሱ በአካል በስም በግብር በሶስትነቱ ማረጋገጫ ስም ነው። ሮሜ 16:25 ከዘላለም የተሰወረውን አሁን ግን የታየውን ለአሕዛብ ሁሉ የታወቀውን ምስጢር እንደተገለጠ ይላል። እዛ ላይ ምስጢር ተገልጧል። ለአዲስ ኪዳን አማኞች ምስጢር ተገልጧል በክርስቶስ ኢየሱስ በኩል። ሮሜ 1:19-20 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእርሱ ዘንድ ግልጥ ነው። የማይታይ ባህሪው እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰወረው ታውቆ በግልጥ ሆኖ ይታያልና ይላል። እግዚአብሔር ራሱን አልሰወረም ነው የሚለን ሐዲስ ኪዳን። እንደውም ሮሜ ላይ ስትሄዱ እንግዲህ ስለ ሆሞሴክሹዋል ሁሉ የሚናገረው ምንድን ነው? እግዚአብሔር ራሱን በገለጠው መጠን ገልጦላቸው እያለ በተፈጥሮ በሁሉ ነገር ገልጦ እያለ ሊያውቁት ስላልፈለጉ፣ ሊያመልኩት ስላልፈለጉ፣ አለ ብለው አንደርስታንድ ማድረግ ስላልፈለጉ ለማይሆን አእምሮ አሳልፎ ሰጣቸው ብሎ ሐዋርያ ጳውሎስ ይነግረናል። አንደኛ ቆሮንጦስ ምዕራፍ 2:7 ላይ አንደኛ ቆሮንጦስ ምዕራፍ 2:7 ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረው ተሰውሮም የነበረ የእግዚአብሔርን ጥበብ በምስጢር እንናገራለን ብሎ ሐዋርያው ጳውሎስ ስለ ክርስቶስ በተለይ ስለ ክርስቶስ መመለስ፣ ስለ ቤተ ክርስቲያን ሙሽርነት፣ እነዚህን የመሳሰሉ ምስጢር ሆነው የነበሩትን ነገሮች ሁሉ በምስጢር እንናገራለን። ተሰውሮ የነበረ ምስጢር ተገልጦልናል፣ የተገለጠውን ደግሞ እንናገራለን ሲል እናያለን። ቆላሲያስ 1:26 ቆላሲያስ 1:26 ይህ ቃል ከዘላለም እና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳን ተገልጧል ይላል። በተለይ ዋናው አዲስ ኪዳን ምስጢር የነበረው ክርስቶስ እንደነበረ ነው የሚነግረን። ክርስቶስ ተሰውሮ የነበረ ብሉይ፣ አሁን እኛ የአዲስ ኪዳን አማኝ ስለሆነ ውንዊ ነው እናውቃለን። ክርስቶስ በብሉይ ኪዳን ውስጥ ተሰውሮ የነበረ በአዲስ ኪዳን ውስጥ የተገለጠ መሆኑን። ስለዚህ ስለ ስላሴ የአካል መለያየት እንዳለ ብሉይ ኪዳን ውስጥ ምን ይላል? ኦሪቱ ምን ይላል? ስለ አካል መለያየት እንዳለ ለምሳሌ በብሉይ ኪዳን የአካል ብዛት መሰረት የሚያደርጉ ብዙ ጥቅሶች አሉ። ግን ብሉይ ኪዳን ላይ ያሉትን ጥቅሶች በሙሉ አናመጣቸውም። ለምን? እኛ የአዲስ ኪዳን አማኞች ስለሆንን። ስለዚህ አዲስ ኪዳን ላይ ፎከስ እናደርጋለን። ግን ቢሆንም ብሉይ ኪዳን ላይ የምናያቸውን እናገራለን። ለምሳሌ ዘፍጥረት፣ የመጀመሪያ ዘፍጥረት 1:2 ላይ ዘፍጥረት 1:2 ላይ ገና መጀመሪያ ስናየው የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይለናል። እግዚአብሔርን ከእግዚአብሔር መንፈስ ለይቶ ያሳየናል። ሰማይና ምድርን ፈጠረ ካለም በኋላ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ብሎ ስፔሲፊክ አድርጎ መንፈስ ቅዱስን ለይቶ አውጥቶ የእግዚአብሔርን መንፈስ ብሎ እግዚአብሔር የእግዚአብሔር መንፈስ ብሎ ሲነግረን እናያለን። ዘፍጥረት 1:26 ዘፍጥረት 1:26 እግዚአብሔርም አለ ሰውም በመልካችን እንፍጠር። አንድና ሁለት የቁጥር ብዛት ነው የምናየው። እግዚአብሔር አለ ማለት ለአንድ ነው፣ አንድ ነው። ግራመሩ አንድ ስለ አንድ ነው የሚናገረው። አለ ይለንና በመልካችን ግን እንፍጠር ሲል ብዙ ነው የሚያደርገው። ሲንግሎር ያደረገና ፕሉራል ያደርገዋል። አለ ይለንና እንደገና እንፍጠር የሚለውን ብዙ ቁጥር አድርጎ ያሳየናል። አይኖ ዝሎባዊት ነሶች ከመላእክቱ ይላሉ። ለዛ ጥሩ ጥቅስ አለኝ እኔ እግዚአብሔር ማንም ሲፈጥር ማንም እንዳላየው የሚናገር ጥቅስ አለኝ። ኢዮብ 38:4-7 ማየት ትችላላችሁ። ማንም ከእግዚአብሔር ራሱን ከማንም ጋር እንደማያወዳድር ብዙ ቦታ ጥቅስ አለ። ይሄ ግን ጥሩ አድርጎ ኢዮብን አፉን ያዘጋው ራሱ እግዚአብሔር በዚህ ጥቅስ ነው። ምድር በመሰረቱ ጊዜ አንተ ወዴት ነበር? ታስተውል እንደሆነ ንገረኝ። ብታውቅስ መስፈሪያን የወሰነ በላዋ ላይ የመለኪያ ገመድ የዘረጋ ማን ነው? የአጥቢያ ኮከቦች በአንድነት ሲዘምሩ፣ የእግዚአብሔር ልጆች እልል ሲሉ፣ መሰረቶቿን በምን ላይ እንደተተክለው ነበር? የማዕዘኗንስ ድንጋይ ያቆመ ማን ነው? ሌላም ጥቅስ አለኝ። ኢሳይያስ 40 ደግሞ ይነግረናል። ሰማያትን በስንዝሮ የለካ የምድርን አፈር ሰብስቦ የያዘ ተራሮችን በሚዛን የመዘነ እሱን ለመሆኑ ከማጋ ታስተካክሉኛላችሁ? ንገሩኝ። ከማጋራ ታወዳድሩኛላችሁ? ለመሆኑ እኔን የሚመስላለሁ ብሎ እሱ እግዚአብሔር ብዙ ጊዜ ራሱን ከማንም ጋር እንደማያስተካከል ክብሩን ለማንም አይሰጥም እግዚአብሔር። ስለዚህ ይሄ ውድቅ ነው። ከመላእክቱ ጋር ነው ራሱን ያለው የሚለው ውድቅ ነው። መላእክቱ እንደምናውቀው መላእክቱ ፊታቸውን ይሸፍናሉ፣ በፊቱ እንኳን አይቆሙ። እነ ኪሩቤል እነ ሱራፌል 6 ክንፍ ያላቸው መላእክት በፊቱ በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ ይላሉ። ከመላእክት ጋር እግዚአብሔር ራሱን አወዳደርም እኛ ብሎ ራሱን ከመላእክት ጋር አይጠር። ፍጥረት ናቸውና መላእክት የተፈጠሩ ፍጥረት ናቸው። ስለዚህ እዚህ ጋር ምንም መደራደር ስለማያስፈልገን ነው፣ እንዲሁ መጥቶ ማለፍ ስላለብኝ ነው። ስለዚህ እግዚአብሔር አለ በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ እዚህ ጋር የምናየው የቁጥር ብዛትን ነው ያሳየን ብሉይ ኪዳን። ሶስትነቱን ባናቅም ግን የቁጥር ብዛት እንዳለ እግዚአብሔር አለ በመልካችን የሚለውን አይተናል። እንደገና ዘፍጥረት 3:22 ላይ ዘፍጥረት 3:22 እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉ ለማወቅ ከኛ እንደ አንዱ ሆነ እግዚአብሔር አለ ነው የሚለን። መጀመሪያ እግዚአብሔር የሚለውን ሲነግረን አንድ ቁጥር አድርጎ ነው የሚነግረን። አለ ይለና ከእኛ እንዳንዱ ሆነ እና ከመላእክት ጋር ነው እዚህ ጋር የተወዳደረው እግዚአብሔር። ከየትኛው መልአክ? መላእክቱ ራሱ በፍጥረታቸው የተለያዩ ናቸው። ገብርኤል ሚካኤልን አይመስልም፣ ሚካኤል ገብርኤልን አይመስልም። ስለሱ ስለ ራሱ ስለ ሳጥናኤል ስለ ሉሲፈር እንኳን ሲነገረን ከሌሎቹ መልአክ ምን ያህል የተለየ ውብና ልዩ እንደነበረ ነው የሚነግረን መጽሐፍ ቅዱስ። ሲመላእክት ራሳቸው እንኳን እርስ በርስ አይመሳሰሉም። እግዚአብሔር ምን አይነት ታላቅ ታላቅ አምላክ እንደሆነ ማየት እንችላለን። ስለዚህ እግዚአብሔር ኔቨር ኤቨር አወዳድሮ አያውቅም ራሱን ከማንም ጋራ። ስለዚህ ዘፍጥረት 11:7 ዘፍጥረት 11:7 አሁንም ብሉይ ኪዳን የሚላቸውን ለማለት ነው። እግዚአብሔር አለ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደበላልቀው። ታስታውሳላችሁ ዘፍጥረት 11 ሰው መብዛት ጀመረ። ስለዚህ ትልቁን የባቢሎንን ግንብ ሰርተው ወደ ላይ መውጣት ፈለጉ። ስለዚህ እግዚአብሔር አለ ይላል፣ አለ ይላ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማው እንደበላልቀው። ሲ አለ የሚለውን ኤሎሂም አለ የሚለውን አንድ ቁጥር ያገባልንና እንውረድ የሚለውን ብዙ ቁጥር አሳይቶ ነው የሚተውልን። ብሉይ ኪዳን ኦሎይስ ብሉይ ኪዳን የተሰወረ ነበረ። ይህንን እውነት ነው። በብሉይ ኪዳን ተሰውሮ ብዙ ሚስጥር ተሰውሮ ነበር። ክርስቶስ መጥቶ ነው የገለጠው። መዝሙረ ዳዊት 33:6 ላይ መዝሙረ ዳዊት 33:6 በእግዚአብሔር ቃል ሰማዮች ጸኑ ብሎ እግዚአብሔርና ቃሉን ለይቶ ያሳየናል። አይ ነው ይሄ ጥቅስ አዲስ ኪዳን ባናቅ ኖሮ ሴንስ አይሰጥም። ነገር ግን እኛ አዲስ ኪዳን አማኞች ስለሆንን ዮሐንስ ወንጌልን ስለምናውቀው ዮሐንስ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ እግዚአብሔር በመጀመሪያ ቃልም በዛ ነበር ብሎ ስለነገረን ቃል የሚለውን ዊ ነው ክርስቶስ እንደሚወክል እናውቃለን። ስለዚህ እዚህ ጋር በእግዚአብሔር ቃል ሰማዮች ጸኑ ይለናል። ይህ እግዚአብሔርና ቃሉ ብሎ ይነግረናል። ኢሳይያስ ደግሞ 48:16 ላይ ኢሳይያስ 48:16 እንደዚህ ይለናል፣ ወደ እኔ ቀረቡ ይህንን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩምን? ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ። ጌታ እግዚአብሔርና መንፈሱ ልከውኛል። ማን ነው ይህንን የሚለው? ኢሳይያስ ነው ይህንን ያለው። እሱ ከጥንት ነበረ። ጌታ እግዚአብሔርና መንፈሱ ልከውኛል፣ እኔ ከዛ ነበርኩ ከጥንት ነበርኩ ይላል? አይደለም። አዲስ ኪዳን ስለምናቅ ነው። ክርስቶስ ነው ይህን ተናጋሪው እዚህ ጋር። ለምን ጌታ እግዚአብሔርና መንፈሱ ብሎ ነግሮናል እና ተናጋሪው ክርስቶስ ነው የሚለውን ማግኘት ቀላል ሆኖልናል። ጌታ እግዚአብሔርና መንፈሱ ልከውኛል። ለምንድን ነው ሶስትነት ባይኖር የአካል ብዛት ባይኖር ኖሮ ዋይ ለምንድን ነው እንደሱ አድርጎ መግለጥ ያስፈለገው? እንደ ፈርስት ፕሌስ ከላይ እንኳ ራሱ ዘፍጥረትን ስንመለከት ኑ እንውረድ የሚለውን ኑ ቋንቋቸውን እንደበላልቅ እንደዚህ የሚሉ እንትኖች ለምን ይገባሉ? የአካል ብዛት ከሌለ የአካል መለያየት ከሌለ ለምን ይገባሉ? አላስፈላጊ ናቸው ማለት ነው። በራሳችን ማስተዋል መደገፍ የለብንም። እኛ እንደምንፈልገው ሃይማኖትን ክሬት ማድረግ አንችልም። ግን መጽሐፍ ቅዱስ የሚያስተምረንን ነው በእምነት ተቀብለን መሄድ ያለብን። የእኛ አእምሮ ሊቀበለው ስለማይችል ወይ እኛ እንደምንፈልገው አንዳንድ ጊዜ አምላካችንን ራሳችን ክሬት እናደርጋለን። ሰዎች እኮ በእጃቸው ቀርጸው የሚሰግዱት ዘሴም አእምሯቸው ውስጥ የቀረጹትን ነው የሚያደርጉት። አምልኮ የሚጀምረው አእምሮ ውስጥ ነው። ከዛ በኋላ ነው አምላክ ይሄን ይመስላል ብለው የሚቀርጹት። ስለዚህ እግዚአብሔር በማንም በምንም መመሰል አንችልም። ያለንን ያስተማረንን እንከተላለን። በዳንኤል 3:25 ላይ ሁላችን የምናውቀው ታሪክ ነው። እነዚህ ናቡከደነጾር ለምስሉ አልሰግድም ያሉትን ሚስራቅ ሚዳቅ አብደናጎምን በእሳት ባህር ውስጥ ከተታቸው። በእሳት ትልቅ እሳት አስነድዶ 7 እጥፍ አስነድዶ በትልቅ እሳት ውስጥ ከተታቸው እና እዛ ላይ እንደምታዩት አራተኛ የሚል የሰው ልጅ እንደታየ መጽሐፍ ቅዱስ ይነግረናል። እዛ ላይ መላእክት ነው ብለው ብሉይ ኪዳኖች ሊያምኑ ይችላሉ፣ የብሉይ ኪዳን አማኞች። ዛትስ ኦኬ ስላልተገለጠላቸው። እኛ ግን የአዲስ ኪዳን አማኞች የሰው ልጅ የሚመስል ስለተባልን ክርስቶስ ለመሆኑ አንጠራጠርም። ከእነዚህ ሰዎች ጋራ አራተኛ መልአክ፣ አራተኛውም መልክ የአማልክት ልጅ ይመስላል። እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ አራት ሰዎች አያለሁ፣ ምንም አላቆሰላቸውም። አራተኛው መልክ የአማልክትን ልጅ ይመስላል ነው ያለው። ናቡከደነጾር ነው የመሰከረው። የሰው መልክ አለው ማለቱ ነው። ሰው ይመስላል ነው የሚለው። አንደኛ ቆሮንቶስ ምዕራፍ 10:3-4 አንደኛ ቆሮንቶስ ምዕራፍ 10:3-4 እንደዚህ ይላል፣ ሁሉም ያ መንፈሳዊ መብል በሉ፣ ሁሉም ያ መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ማለት ክርስቶስ ነበረ ይለናል። አዲስ ኪዳን ክርስቶስ ይተርክልናል። በብሉይ ኪዳን እስራኤላውያን ይከተላቸው የነበረው ዓለት ያ የህይወት ምንጭ የሆነው ኢየሱስ እሱ ነው። ለዚህ ነው እኔ የህይወት ውሃ ነኝ፣ ከኔ የጠጡ ኑ፣ እኔ የህይወት ምንጭ ነኝ የሚለው ክርስቶስ ለዚህ ነው። በብሉይ ኪዳን እንግዲህ ይህንና እነዚህን የመሳሰሉ የአካል ብዛትን የሚናገሩ የስምን ሶስትነት ማለት የስም ሶስትነት የአካል ብዛትን አትሊስት ሶስትነትን ባናይም ግን የአካል ብዛትን የሚናገሩ በብሉይ ኪዳን እነዚህን አይተናል። የግብር መለያየትን፣ የመለኮት የባህሬ ወይም በህልውና ደግሞ አንድ የመሆንን ጥቅሶች በአዲስ ኪዳን በጣም በሰፊው እናያለን። እግዚአብሔር አምላካችን በስም በግብር በአካል ሶስትነት ግን የመለኮት የባህሬ የህልውና አንድነትን የሚገልጹ ጥቅሶች በአዲስ ኪዳን በሙሉ አሉ። እስቲ እንጀምረው። ራሱ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ክርስቶስ ራሱ ተሰውሮ የነበረ ምስጢር ነበረ። ስለዚህ በጌታችን በክርስቶስ ኢየሱስ መገለጥ ምስጢሮች ሁሉ ነጻ ወጥተዋል፣ ይፋ ወጥተዋል፣ ብርሃን ሆነዋል። በአዲስ ኪዳን በእግዚአብሔር ዘንድ ሶስት አካላት እንዳሉ ስማቸው አብ፣ ወልድ፣ መንፈስ ቅዱስ እንደሆነ አዲስ ኪዳን ያስተምራል፣ ተገልጿል። አካል ሲባል መጀመሪያ መስማማት ያለብን ነገር አለ በትርጉም ብዙ ጊዜ እሱ ነው አሁን ትንሽ ችግር ሰው ላይ የሚፈጥረው። አካል ሲባል ትርጉም ይኖረዋል፣ አለው ብዙ ትርጉም። ለምሳሌ አንበሳ አካል ሌላ ነው፣ የዝንብ አካል ሌላ ነው፣ የጅብ አካል ሌላ ነው፣ የሰው አካል ሌላ ነው። ግን አካሉ በመኖሩ ነው ኢሚዲየትሊ ጅብ ሲባል የጅብ ፒክቸር ነው የሚመጣልን፣ አንበሳ ስንባል የአንበሳ ነው የሚመጣልን። አካሉ የህልውናው ማንነት ነው፣ የመገለጫው ማለት ነው። ሰው ስንል ሰው መገለጫው አካሉ ነው። ስለዚህ አካል ሲባል እንግዲህ በእንደዚህ አይነት ትርጉም ቢኖረው፣ እዚህ ግን ላይ የገባው ግን እግዚአብሔር በአካል ብዛት ወይም የአካል ሶስትነት አለ ስንል ፍጹም ሙሉ እኔ ቋሚ እኔ ባይ አለ ማለታችን ነው። አዛ ፐርሰን ላይክ እኔነት አለ፣ የመጨፈላለቅ ነገር የለም፣ እኔነት አለ ማለታችን ነው። እውነት ነው፣ እግዚአብሔርን ያየው አንድ የለም። እግዚአብሔር ይህንን ይመስላል እንድንል መጽሐፍ ቅዱስ አላስተማረንም፣ ግን ልጁ ክርስቶስ መጥቶ በባህሬው ተርኮልናል። እግዚአብሔርን በባህሬው በክርስቶስ ባህሬውን አውቀናል። ለዚህ እግዚአብሔር ይህን ይመስላል ብለን ፒክቸር ሰርተን አናመልከውም፣ ግን እኔነት እንዳለ እናምናለን። ለምሳሌ አካል ማለት ስሜት፣ ፈቃድን፣ እውቀት ኖሮት ራሱን እኔ ብሎ የሚጠራ አካል ይባላል። አካል ስሜት አለው፣ ፈቃድና እውቀት ያለው እኔ የሚል ራሱን ማለት ነው አካል ማለት። ስለዚህ እግዚአብሔር አምላክ የአካል ልዩነት አለ፣ የመለኮት አንድነት አለ፣ የአካል መለያየት አለ ስንል አብ የራሱ እውቀት አለው፣ ስሜት አለው፣ ፈቃድ አለው ስንል፣ ወልድ የራሱ ስሜት አለው፣ ፈቃድ አለው፣ እውቀት አለው ስንል፣ መንፈስ ቅዱስ የራሱ ስሜት፣ የራሱ ፈቃድ፣ የራሱ እውቀት አለው። አም ሶ ሶሪ፣ እኔ ራሴ በጣም ነው የሚያስፈራኝ። የሚገርማችሁ በሰው አማርኛ በሰው ቋንቋ ማውራት ስለ እግዚአብሔር በጣም አስደናቂ ነው፣ የሚገርም ነው። ግን ለሰው ስለሆነ የሚሰበከው ምን ይደረጋል? የዛን ጊዜ የሚያየንን ስናይ እንደነቃለን። ጨርሰን ምንም እንኳ እንዳልደረስንበት የምናውቅበት ጊዜ ይመጣል። ያስኪውን ድረስ ግን መጽሐፍ ቅዱስ የገለጠልንን ያህል አትሊስት ማወቅ እንዳለብን ነው። ዕብራውያን 1:1-3 እንደዚህ ይለናል። ዕብራውያን 1:1-3 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሲ እንዴት አድርጎ የራሱ ስሜት፣ የራሱ ፈቃድ፣ የራሱ አካል እንዳለው ሲነግረን ስለወልድ ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳና በብዙ መንገድ በነቢያት ተናግሮ ነበረ። ነገር ግን ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት በልጁ እናውቃለን። በቃል ዓለማት እንደተፈጠሩ በክርስቶስ ስለ አዲስ ኪዳን አማኝ ነገሮች ሁሉ ቀላል ናቸው። መጽሐፍ ቅዱስ እስካጠናን ድረስ ሁሉ በሱ ሆነ፣ ከሆነውም አንዳችስ እንኳን ያለርሱ አለን። በማ በቃል በክርስቶስ ዓለማትን የፈጠረው በልጁ ነው ይለናል። ዕብራውያንም ደግሞ ዓለማትን በፈጠረበት በልጁ በክርስቶስ ዓለማትን እንደፈጠረ በቃል ዓለማትን እንደፈጠረ ምናልባት ቀለል ሊላችሁ ከቻለ የአብ የሚያስብ ልብ አብ የሚያስብ ልብ ልብ የሚያስብ አብ ብለን ብናስ እንፍጠር የሚለውን ሀሳብ አብ ወልድ ቃል የሚናገር ቃል እንፍጠር የሚለው ቃል ሆኖ ሲወጣ መንፈስ ቅዱስ ህይወት ሰጪ ያ የወጣው ቃል የተፈጠረውን ህይወት የሚሰጥ ነው። በመፍጠር ስራም በደህንነታችን ላይም የአብ የወልድ የመንፈስ ቅዱስ ስራ አለበት። ስለዚህ አንደኛ ማን ነው? ዮሐንስ ወንጌል 1:8 ላይ ዮሐንስ ወንጌል 1:8 እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተርኮታል። ኦኬ፣ እግዚአብሔርን ያየ አንድ ሰው የለም። እግዚአብሔርን አላየንም ግን የለም አይደለም። ያላየነውን ሁሉ የለም የምንል ከሆነ እስቲ እነ ሜርኩሪ፣ ቬነስ፣ ማርስ፣ ጁፒተር፣ ሳተርን፣ ዋቴቨር ውሃ ውስጥ ያሉ ነገሮች በሙሉ የሉም። ማን ነው አይቶ ነው እንደዛ ብሎ የሚነግረን? እኔ አንድ ልጆች የአምስተኛ ክፍል ተማሪ ሆኖ ትምህርት ቤታቸው ከናሳ እንትን መጣ፣ ትልልቅ ቴሌስኮፕ መጣ ቤት ቤት የሚያካክል እና እዛ ውስጥ እየገባን ስናይ እነ ሳተርን ባለቀለበቷ ሁሉ ይታያሉ። ወደ ውጭ ወጥታችሁ ስታዩ ምንም ነገር የለም። የማ ስላላያችሁት የለም አይደለም፣ ለማየት ስለማትችሉ ነው የሌል የማታዩት። የማናየው ለማየት ስለማንችል በዚህ አካላችን እሱ ማየት ስለማንችል ነው። እግዚአብሔር ስላላየ ነው የለም አይደለም። ልናየው የምንችልበት ኢንቫይሮንመንት ውስጥም አይደለንም፣ አካል ውስጥም አይደለንም። እግዚአብሔርን አይቶ ሰው በእንዴት በህይወት ይኖራል ተባልን እንጂ እግዚአብሔር የለም አይደለም የተባል ነው፣ አካል የለም አይደለም የተባል ነው። ግን አይተነው በህይወት መኖር አንችልም። ዛሴ ስለዚህ አናየውም። በአሁኑ ሰዓት እግዚአብሔርን አላየው። ግን አንድ ልጁ በቅፉ የነበረ ልጁ ሰው ሆኖ የሰው ስጋ ለብሶ 100% ሰው 100% አምላክ ሆኖ ወደዚህ ምድር መጥቶ እርሱ ተረከልን፣ እግዚአብሔርን አስተዋወቀ፣ ፍቅር መሆኑን፣ አምላክ ሁሉን ቻይ መሆኑን፣ ጌታ መሆኑን መጥቶ ክርስቶስ የባህሬ ልጁ ገለጸልን። እግዚአብሔርን ዛሬ በክርስቶስ በኩል አውቀነዋል። በምኑ? በባህሬው አውቀነዋል። አንደኛ ጢሞቴዎስ 6:16 እንደዚህ ይላል፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ እሱ እንኳን አላየውም፣ ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። ስለ አብ ስለ እግዚአብሔር ነው የሚናገረው፣ ስለ መለኮት ነው የሚናገረው። እርሱ ብቻውን የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይለናል እግዚአብሔር። በህይወት ልንኖረው ልናየው በማንችልበት ታላቅ ብርሃን ውስጥ ይኖራል። እግዚአብሔርን አይቶ ሰው በህይወት መኖር ስለማይችል ነው እግዚአብሔር የለም ይላሉ ሰዎች፣ ምክንያቱም ሊያዩት ስለማይችል ስላልቻሉ። ግን ያላየነውን ነገር ሁሉ የለም የምንል ቢሆን ቫይረስ የለም፣ ጀርም የለም፣ ዙሪያችንን የከበቡት ስጋ እኮ አትበሉም ነበረ እነዚህን ቫይረስና ጀርሞች ብታዩቸው ኖሮ። ምግባችሁን እኮ መብላታችሁ ስንቱን ስታባርሩ ልትውሉ ነው እንዴ? እንደ ዝንብ እንደዚህ የምናያቸው እንደ ትንኝ የምናያቸው ቢሆን ኖሮ ምግባችን እንኳን አንበላ፣ እንዴት ያለ መከራ ውስጥ ነበር የምንገባው። ሴ ያላየነውን ሁሉ አናምንም ካልን ማለት ነው። ግን የማናይበት ምክንያት አንድ ቀን የሚያየን እናያለን። የማናይበት ምክንያት በዚህ አካላችን በዚህ ኢንቫይሮንመንት እግዚአብሔርን ማየት ስለማንችል ነው። ከኛ ርቆ ያለበት ምክንያት እግዚአብሔር ከኃጢአት ርቆ ነው ያለው። ሴ በዚህ ኃጢአተኛ ዓለም ውስጥ ስላለን በዚህ በሰይጣን ግዛት ስር ባለ ዓለም ውስጥ ስላለን ሰዎች እንዳይጠፉ ነው ራሱን አርቆ ያለው። ስለዚህ በልጁ በኩል ለመገናኘት ሰው መሆን ክርስቶስ ያስፈለገው በሰው በሱ በኩል ለመገናኘት ነው፣ ሰዎችን ወደ ራሱ ለመሰብሰብ ነው። ማርቆስ 4:11 ምን ይላል? ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል። ዶንት ወሪ፣ እናንተ ግን የእግዚአብሔር ልጆች ስለሆናቸው የክርስቶስ ስለሆናቸው የእግዚአብሔርን የማወቅ ሚስጥር ወይም የመንግስቱን ሚስጥር ለእናንተ ማወቅ ተሰጥቷችኋል። እዚህ ማወቅ አለብን ልጆች ስለሆንን፣ ስለ ቤተሰባችን፣ ስለ ኑሯችን፣ ስለ መንግስታችን የማወቅ መብት አለን፣ ግዴታም አለን። ምን ይለናል? ሮሜ 16:25 ሮሜ 16:25 ከዘላለም ዘመን የተሰወረ አሁን ግን የታየው ይለናል። ማ ስለ ክርስቶስ ነው የሚያወራው። በሙታን የተሰበከው ክርስቶስ ነው የተነሳው ያረገው እያለ ግን ከየት ነው? ከዘላለም ዘመናት የነበረ ነው ነው የሚለን። ክርስቶስ በማርያም አይደለም መጀመሪያ ያገኘው፣ በማርያም ውስጥ ከመወለዱ አይደለም መጀመሪያ የተጀመረው። መጀመሪያ የሌለው መጨረሻ የሌለው አልፋ ኦሜጋ ነው። ከዘላለም ዘመናት በፊት ያለ የሚኖር ወደፊት ያለ ነው። ከእግዚአብሔር ጋር የነበረ ያለ ነው። ነገር ግን ጅን በክርስቶስ በማርያም ማህፀን ውስጥ ወደዚህ መምጣት ስላስ ወደ ምድር ለመውጣት ወደ ምድር ለምድር ውስጥ ለመምጣት ሰው መሆን ያስፈልጋል፣ መወለድ ያስፈልጋል ሰው ለመሆን። ስለዚህ ሰው መሆን ያስፈልገው መወለድ ያስፈልገው ሰው ለመሆን ነው። ሰው መሆን ያስፈልገው እኛን ከአብ ጋር ሊያስታርቀን ነው። የእኛን ኃጢአት ምትክ ሆኖ ከእኛን ነፃ አድርጎ ከሰይጣን እስራት ሊያወጣን ነው። አንደኛ ቆሮንቶስ 2:7 ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮ የነበረ እግዚአብሔርን ጥበብ በሚስጥር እንናገራለን። አንደኛ ጢሞቴዎስ 3:16 እግዚአብሔር የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ በመላእክት የታየ፣ ለአሕዛብ የተሰበከ፣ ለዓለም የታመነ፣ በክብር ያረገ። አያችሁት እንዴት እንደሚገልጸው? እግዚአብሔርን የመምሰል ሚስጥር ታላቅ ነው ብሎን እኮ ነው። እግዚአብሔርን መምሰል ታላቅ ሚስጥር ነው፣ ቀላል አይደለም። አብን ወልድን እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ብለን ስንል ታላቅ ሚስጥር ነው። ይሄ ምስጢር ያለ ጥርጥር ታላቅ ነው። ምክንያቱም ክርስቶስ ራሱ በስጋ ነው የተገለጠው፣ በመንፈስ ነው የጸደቀው፣ በመላእክት ነው የታየው፣ ለአሕዛብ ተሰበከ፣ በዓለም የታመነ ነው ነው ይለናል። ታላቅ ነው። የሚገርማችሁ ብሉይ ኪዳን አዲስ ኪዳን 55 ጊዜ በአዲስ ኪዳን ውስጥ ተጠቅሷል። ይሄ እግዚአብሔር ስለ ስላሴ የሚናገር ትምህርት የመለኮት አንድነትና የአካል መለያየትን የሚናገር ትምህርት 55 ጥቅሶች አሉ ብሉይ ኪዳን አዲስ ኪዳን ውስጥ። ከብሉይ ኪዳን ይልቅ አዲሱ ኪዳን በደንብ አድርጎ ገልጦታል። ለምን? ብሉይ ኪዳን ተሰውሮ የነበረው በአዲስ ኪዳን ሪቪል አድርጓል። ክርስቶስ በብሉይ ኪዳን ፒክቸር ነበረ፣ በአዲስ ኪዳን ነው ራሱ የተገለጠው። ለዚህ ነው ሞር የአዲስ ኪዳን ሰዎች ሚስጥር ስለተገለጠ ነው። ክርስቶስ በመምጣቱ ምክንያት ክርስቶስ ነው ሚስጥሩን ይዞት የመጣው የገለጠው ክርስቶስ ነው። ሌላ ከነ አብርሃም ከነ ሙሴ ስለበለጠን አይደለም፣ በክርስቶስ ምክንያት ነው። እንግዲህ ጌታ ኢየሱስ ክርስቶስ ሲጀምር ምንድን ነው ያለው? በማቴዎስ ወንጌል 28:19-20 ማቴዎስ ወንጌል 18:19-20 ይሄ ታላቁ ተልእኮ ነው። በጣም የታወቀ ጥቅስ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ጌታ ክርስቶስ ኢየሱስ ነው ይሄንን የመጀመሪያ ሜንሽን ያደረገልን። ያንን የተሰወረ ምስጢር ሶስት አካል እንዳለ የገለጸልን ራሱ ክርስቶስ ነው እንጂ የሰው የሐዋርያት ትምህርት አይደለም። ሐዋርያት አይደለም። አሁን ለምሳሌ ይሄ የጌታ ዳግም ምጽአት አስቸጋሪ ሰዎችን የሚከፋፍልበት ምክንያት አለው። ለምን? የሐዋርያት የሐዋርያ ጳውሎስ መገለጥ ሌላ ነው፣ በማቴዎስ በማርቆስ ላይ የምናየው መገለጥ ሌላ ነው። ስለዚህ ዛሬ ዲቪዥን አለ፣ በራሱ በፕሮቴስታንት ውስጥ ልዩነት አለ። ስለ ክርስቶስ መገለጥ እንኳን ወደፊት ስናይ እናየዋለን። ለምን? በክርስቶስ የተነገረው በማቴዎስ ወንጌል በሉቃስ ያለውና በጳውሎስ የተገለጠው መገለጥ የተለየ ስለሆነ ነው። ያ የራሱ ምክንያት አለው እግዚአብሔር ያንን ያደረገበት። ግን ስለ አካሉ ሲመጣ ግን ስለ ክርስቶስ ስለ አካል መለያየትን የመለኮትን አንድነት ሲነግረን ግን ልጁ የባህሬ ልጁ በእግዚአብሔር ቅፍ የነበረ አንድ ልጁ ራሱ ነው መጥቶ አብ አላለን ወልድ አላለን መንፈስ ቅዱስ አለ ብሎ አስተዋወቀ። ሮሜ 5:5-6 ሮሜ 5:5 ከዚህ በኋላ የማሳያችሁ ጥቅስ ሐዋርያቶች ውስጥ የስላሴን ትምህርት ተቀብለዋል ወይ? ሐዋርያቶች ውስጥ ስለ ስላሴ ምን ይላሉ? አብን ወልድን እንዴት አድርገው ነው ያስተናገዱት? ይህንን እናያለን። ሮሜ 5:5-6 በጣም ልብ ብላችሁ ስሙኝ። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና። እዚህ አብንም ወልድንም መንፈስ ቅዱስን በእነዚህ በሁለት ጥቅሶች ውስጥ ቁጭ አድርጎ ነው ሐዋርያ ጳውሎስ ያስቀመጠልን። በተሰጠን በመንፈስ ቅዱስ፣ መንፈስ ቅዱስ ፍቅሩ በእግዚአብሔር መንፈስ ነው የፈሰሰው። የማ? የእግዚአብሔር ፍቅር። ግን ገና ደካሞች ሳለን ማ? ክርስቶስ ዘመኑ ሲደርስ ስለኛ ስለ ኃጢአታችን ስለሞተ። ሲ በአጠጠቅላል ብሎ ይሄን ጥቅስ እናጥናው ብንል ክርስቶስ ኢየሱስ ለኃጢአታችን በመሞቱ በመንፈስ ቅዱስ ተሞልተን የእግዚአብሔር ፍቅር በእኛ ውስጥ ፈሰሰ። ዛሬ እግዚአብሔርን ለመውደድ ምክንያት ያገኘ ነው በመንፈስ ቅዱስ ፍቅሩ በውስጣችን ስለፈሰሰ ነው ነው መልእክቱ። ግን በዛው ዘ ሴም ታይምስ ሶስት አካልን ያሳየን አንድ መለኮትን አሳይቶናል። አያችሁ ሐዋርያት አይጨፈላልቁም። አብ ራሱ ወልድ ነው፣ ወልድ ራሱ መንፈስ ቅዱስ ነው፣ ወይም ክርስቶስ ከአብ ያንሳል ብለው አላስተማሩ። ያስተማሩት ግን በግብር በስም ልዩነትን አሳይተው በመለኮት በባህሬ አንድነትን ነው የሚያሳዩን። መለኮትና ባህሬ ላይ ሲመጣ አንድነትን ነው የሚያሳዩን። እግዚአብሔር ከወልድ ያንሳል፣ ወልድ ከመንፈስ ቅዱስ ያንሳል ብለው አላስተማሩንም። ያስተማሩን የግብር ሶስትነት የአካል ሶስትነትን አሳይተውናል። መንፈስ ቅዱስ ለእኔ ሞተልኝ ብሎ መቼስ የሚያስተምር አስተማሪም የለ፣ የሚያምንም አማኝ የለም። ሞተልኝ ስንል ክርስቶስ ሞተልኝ ነው የምንለው። በመንፈስ ቅዱስ ኃይል ተቀበልኩ ስንል መንፈስ ቅዱስና ኃይል ሰጪ አድርገን የምናምነው። እግዚአብሔር ልጁ ሰጠኝ ስንል እግዚአብሔር አብ ብለን ነው የምንናገረው። የስም ሶስትነትና የግብር ልጅ ሶስትነትን፣ የመለኮት ግን አንድነት የባህሪ አንድነትን ማህሬን ነጣጥሎ አያሳይም። መለኮትን አልነጣጠለ መጽሐፍ ቅዱስ ሲ መለኮትን ዝቅ ከፍ አድርጎ ተዛነፍ አላደረገልንም። መለኮትን አንድ አድርጎ ያህዌ አንድ አድርጎ መለኮት አንድ ነው፣ እግዚአብሔር አንድ ነው። ወደፊት ቆይ እሱን አምላክ ማለት ሲገባን መለኮት የሚል ይገባናል። ስለዚህ ምን ይለናል? እዚህ ጋር ሌላ ጥቅስ ልስጣችሁ። ይሁዳን ውሰዱት። ኦኬ፣ እሺ፣ ይሄ አውራ ጳውሎስ ነው የምትይው። ቀደም ክርስቶስ አልሽ፣ አብ ወልድ መንፈስ ቅዱስ አጥምቆ አለ ብለሻል። አሁን ደግሞ ሐዋርያ ጳውሎስ በመንፈስ ቅዱስ ፍቅር ፈሶላችኋል፣ እግዚአብሔር ፍቅር በውስጣችሁ ፈሰሰ፣ ክርስቶስ ደገና ደካሞ ሳላችሁ ሞተላችሁ ብሎ አሳየ። እሺ፣ ይሁዳስ የክርስቶስ የስጋ ወንድም የነበረው ምን ይላል? አንድ ይሁዳ አንድ ምዕራፍ ነው ያለው። ስለዚህ ከ20 እስከ 21 እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖት ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁና ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ዴ ምን አይነት ነገር ነው እዚህ ጋር የሚገባው? ምን ይለናል ይሁዳ? ሲን የሚጸለየው በመንፈስ ቅዱስ ጸልዩ፣ ወደ ዘላለም ሕይወት የሚወስዳችሁ ደግሞ የክርስቶስ ኢየሱስ ምሕረት ነው። እሱን ስትጠባበቁ የእግዚአብሔር ፍቅር ደግሞ ከእናንተ ውስጥ በውስጣችሁ የእግዚአብሔርን ፍቅር ጠብቁ። ሶስትነትን አብን አሳየን፣ ወልድን አሳየን፣ መንፈስ ቅዱስን አሳየን፣ ግብራቸውን ልዩነት አሳየን። ግን አምላክነቱን አንድ ነው። የመለኮት መለያየትን አላሳየንም። የአካል መለያየትን ነው ያሳየን። ስለ መለኮት ሲያወራ ምንም መለኮትን አንድ አድርጎ ነው የሚያወራው። ግን ግብሩን ስራ፣ ግብር ማለት ስራ ማለት ነው። የስራ ሶስትነት ወይም የባህሬ አንድነትን የመለኮት አንድነትን ነው የሚያሳዩት። ማት ጥቅስ እንዳልኳቸው 55 ጥቅስ እዛ የተስፋዬ ሮቤል ዶክተር ተስፋዬ ሮቤሌን መጽሐፍ ግዙና አንብቡ። እዛ ላይ ሁሉም ጥቅሶች አሉ። ዮሐንስ ወንጌል ምዕራፍ 5 ከ17 እስከ 18 ዮሐንስ ወንጌል ምዕራፍ 5 ከ17 እስከ 18 እዚህ የዮሐንስ መጽሐፍ የተለየ ነው። ከአራት ከሶስቱ ከወንጌላት የዮሐንስ መጽሐፍ ቅሮ ቆይቶም ስለጻፈው የተለየ ነው የተጻፈው። ትክክለኛ ዶክትሪን ነው የተጻፈው በዮሐንስ ወንጌል ላይ። የክርስቶስ ኢየሱስ ትምህርት ዶክትሪኑ ነው የተጻፈው እና ዮሐንስን 14 ከ18 እስከ 10 ተመልከቱ። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አይ ኖ ይሄ ደግሞ አሁን ለኦሊጅሰስ አመቺ ጥቅስ የሚጠቅሱ ጥቅስ ነው። የአካል መጨፈላለቅ የለም። እኛ የምናወራው ስለ አካል መለያየት ነው የምናወራው። እነሱ አብ ማለት ወልድ ነው፣ ወልድ ማለት መንፈስ ቅዱስ ነው። በተለያየ ዘመን አብ መጣ፣ ወልድ መጣ፣ መንፈስ ቅዱስ አንድ አምላክ ብለው ክርስቶስ ራሱ አንድ አምላክ ብለው ነው የሚያምኑት። እሱም መጽሐፍ የተጻፈ አለ። እሱንም ለማወቅ ስለ ጆቫ ዊትነስ፣ ስለ ኦሊጂሰስ የተጻፈ ዶክተር ተስፋዬ ሮበሊ የጻፈው መጽሐፍ አለ። እሱንም መግዛት ትችላላችሁ። ዮሐንስ ምንድን ነው? ፊልጶስን አሳየን እና ይበቃናል። ማን ነው? እግዚአብሔርን አብን አሳየን እና ይበቃናል። ሲ ዋይ ሂ ሴ አብ ለምንድን ነው? ክርስቶስ እግዚአብሔር ልጅ እንደሆነ ተቀብለውታል እና አብን አሳየን አለው። ማለት ያህዌ እግዚአብሔርን አምላክ አባትህን አሳየን አለው። ለምንድን ነው ኢየሱስ እንዴ እኔን አይተ ለምን? ሂኖስ ሞቲቭን ነው እንትን ያደረገው። ክርስቶስ ምንድን ነው የሚለው? እኔ እኮ ተገልጬ እኔ እኮ እግዚአብሔር ነኝ ነው የሚለው። እኔ እዚህ እስካለሁ ድረስ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። የመለኮት አንድነት አለ። እኔ ካለው አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አንድነት አለ። ኢየሱስ አለ ማለት መንፈስ ቅዱስ አለ፣ አብ አለ። እዚህ እኮ አለ፣ ከእኔ ጋር ነው አለው። እንደውም አለ እኮ አለ። ለምን ነጥለህ ነጣጥለህ አሳየኝ ትለኛለህ? ሲ እሱ የፈለገው የአካል መለያየት ቢኖርም መለኮቱንም ሊነጣጥል ነው የፈለገው። ፊልጶስ ኖ መለኮት አይነጣጠልም ነው ያለው ክርስቶስ። እዚህ ላይ መለኮትነቱ አምላክነቱ አንድ ነው። እኔ እኮ አለው እኔ አያም ሁ አያም እኔ እኮ እግዚአብሔር ነኝ ማለቱ ነው። እኔ ካለው አለ አብ አለ ወልድ አለ መንፈስ ቅዱስ አለ። ዮሐንስ ወንጌል 14 ከ15 ከ16 እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ሂ ነው የሚለው። አዛ ፐርሰን ነው የሚነግረን ስለ መንፈስ ቅዱስ። ሌላው በሁለቱም ትምህርቶች ችግር ያለባቸው መንፈስ ቅዱስን አዛ ፐርሰን አይቀበሉትም፣ እንደ ኃይል ነው የሚያደርጉት። ግን እዚህ ጌታ ኢየሱስ ሲያስተዋውቀ መንፈስ ቅዱስን እሱ አዘ ፐርሰን ነው የነገረን። እኔ አብን እለምናለሁ አባቴን እለምናለሁ ሌላ አጽናኝ፣ ሌላ የሚለው ከሱ የተለየ መሆኑን እርሱም ዓለም ግን የማያየው የማያውቀው። እውነት ነው። ሙት መንፈሱ ያልነቃ ሰው መንፈስ ቅዱስን ማወቅ አይችልም። መንፈስ ቅዱስን መረዳት መጀመሪያ ሙት መንፈሳችን መንቃት አለበት። በክርስቶስ ኢየሱስ የመስቀል ስራ፣ ክርስቶስ በሰራው ስራ ታጥበን ኃጢአታችን ሲነጻ ሙት መንፈሳችን ይነቃል። የዛን ጊዜ መንፈስ ቅዱስ በውስጣችን ስለሚያደርግ መንፈስ ቅዱስ እኛ ነን የምናውቀው። ለሰዎች መንፈስ ቅዱስን አንመሰክርም። የሚመሰከረው ክርስቶስ ነው። ታረቁ ብለን ክርስቶስን ነው መጀመሪያ የምንሰብከው። ሰው ክርስቶስን ሲቀበልና የኃጢአት ስርየት ሲያገኝ የእግዚአብሔር ልጅ ሆኖ ቦርን አጌን ይሆናል። መንፈሱ እንደገና ቦርን አጌን ይሆናል። የዛን ጊዜ እግዚአብሔር መንፈስ በውስጡ ስለሚሆን መንፈስ ቅዱስን ያውቃል። አይ ኖ እናንተ ታውቁታላችሁ፣ እኔም አውቀዋለሁ። መንፈስ ቅዱስን ሲያጽናናን፣ ሲመክረን፣ ሲያስተምረን በእኛ ውስጥ ስለሚኖር እናውቀዋለን እኛ። ግን እዚህ የፈለግኩት ጥቅሱ ለምንድን ነው? አዘ ፐርሰን ነው የነገረን። እሱ ብሎ ነው የነገረን። ሂ ነው ያለን። እሱ በመጣ ጊዜ አባቴ ብሎ ነግሮናል። ክርስቶስ ነው የገለጠው ያልነው። ለዚህ ነው ክርስቶስ አዲስ ኪዳን ላይ አብ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ ሶስት አካል እንዳለ የነገረን ክርስቶስ ነው። ክርስቶስ ሶስት አካል እንዳለ ሲነግረን ሳይጨፈላልቅ ነው የነገረን። እኔ አብ ነበርኩኝ፣ ከዛ ተመልሼ አሁን ወልዶኛለሁ፣ ከዛ ስም ደግሞ መልሼ እመጣለሁ መንፈስ ቅዱስ ሆኜ አላለም። ከየት የመጣ ትምህርት ነው? እኛ ነን እንዴ እንደፈለግን የምናስኬደው? ሂድን ሴይ ዳት አልነገረንም። እንደሱ ብሎ የነገረን አብ አባቴ አለ፣ እርሱ ከኔ ጋር ነው። እኔ ብሄድ ይሻላችኋል፣ እኔ ሲሄድ ከኔ ሌላ አጽናኝ ጥሩ ይሻላል ነው የሚለው እኮ። እኔ ብሄድ ይሻላል፣ እኔ ሲሄድ አጽናኝ ሌላ መንፈስ ቅዱስ ይመጣላችኋል ብሎ አስተዋወቀን። የመለኮት አንድነትን የአካል መለያየትን እና የግብር ሶስትነትን የባህሪ አንድነትን ያሳየን። ስለዚህ ፊልጶስን ያረመው ለዚህ ነው። በባህሪ እኔ አንድ እግዚአብሔር ነኝ፣ እኔም አምላክ ነኝ። እኔን ካየህ አብን አይተሃል። ልክ መለኮቱን ነው እንጂ ኮፒ እኔ አብ እኔን ይመስላል እኮ አይደለም ያለው። በአካል በዚህ በስጋ የለበሰውን አብ እንደ እኔ ነው አይደለም ያለው። አብ እኔን ካየህ አብን አይተሃል። አብ በእኔ ውስጥ ነው ያለው። አለ አብ ከኔ ጋር ነው ሁልጊዜ። አባቴ ከኔ ጋር ነው፣ የአባቴ የሰማሁትን ነው የሚለው። ለዚህ ነው እየደጋገመ ዮሐንስ ወንጌል ምዕራፍ 15:26 በተለይ እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል በመጻፉ ነው ብዙ ይሄን የስላሴን ትምህርት ዛሬ አሸንፈን መያዝ የምንችልበት ሁኔታ የተፈጠረው። ዮሐንስ ወንጌል 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ታስ ጉድ። አሁን እዚህ ጋር የሚወጣ የሚለውን ኃይል ነው ብለው ሲናገሩ፣ ዋት አባውት ክርስቶስ ራሱ እኔ ከአብ ወጥቼ ዮሐንስ ወንጌል 16 እዛው 28 ላይ ዮሐንስ ወንጌል 16 28 ምን ይለናል? ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብ እሄዳለሁ። እና መንፈስ ነበር ከአብ ወጥቶ ሲመጣ። ሲ ክርስቶስ መንፈስ ቅዱስ ዘ ሴም ዌይ መንፈስ ቅዱስ ራሱ ከአብ ወጥቶ እኔ እልክ ብሄድ ይሻላል፣ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ ነው። በመጣ ጊዜ እርሱ ስለ እኔ ይመሰክራል። ከመለኮቱ ይመጣል፣ ከመለኮቱ ይመጣል፣ ከመንበሩ ይመጣል፣ ካለበት ክብር ይመጣል ነው የሚለን እንጂ ኃይል ከአብ አፍ ውስጥ ወጥቶ ኃይል አይደለም ይመጣል የሚለን። ለምን እንደሱ አይነት ትርጉም ከወሰደን ይሄኛውንም እንደሱ መተርጎም አለብን፣ በትርጉም መስማማት አለብን። አንድ ነገር መጽሐፍ ቅዱስን እንትን ለማድረግ ከሞከርንና ስንተረጉም በትርጉሙ አንድ ነገር በተረጎምንበት ሁሉ መተርጎም መቻል አለብን። አይ ቲንክ ዛትስ ቴዎሎጂ እንትን ነው፣ የግድ መጠበቅ አለበት። ትርጉም ለአንዱ በሌላ ተርጉመን ለአንዱ በሌላ አንተረጉምም። መጀመሪያ በጀመርንበት መተርጎም እየተረጎምን መሄድ አለብን። ስለዚህ መንፈስ ቅዱስ ኃይል ነው፣ ከእግዚአብሔር ወጥቶ የሚመጣ የእግዚአብሔር ኃይል ነው ካልን ክርስቶስም ኃይል ነበር ማለት ነው፣ አካል የለውም ማለታችን ነው። ነገር ግን ጌታ ምንድን ነው የሚለው? እኔም ወደ አብ እሄዳለሁ፣ እኔም ይሄን ምድር ትቼ ከአብ ወጥቼ መጥቼ ነበር፣ ግን ወደ አብ እሄዳለሁ። እንዴ በማርያም አይደለም የጀመርኩት እኮ ነው የሚለው። ከማርያም ተወልጄ ወደዚህ የገባሁት እኮ ወደዚህ ምድር ለመግባት በመወለድ መግባት ስላለበት ከማርያም ከቅድስት ማርያም ተወልዶ ወደዚህ ምድር ገባ፣ ግን ወደ ከአብ ወጥቶ ነው የመጣው። በመንፈስ ቅዱስ ኃይል ነው የተጸነሰው፣ ከአብ ወጥቶ ነው የመጣው። ስለዚህ አሁንም ከአብ ወጥቼ እንደመጣው ወደ አብ ተመልሼ እሄዳለሁ፣ ወደ መንበሬ እሄዳለሁ፣ ወደ ክብሬ በቀኙ ተቀመጠ ነው የሚለን መጽሐፍ ቅዱስ። ወደ ክብሬ፣ ወደ መንበሬ፣ ወደ ነበርኩበት፣ ወደ መለኮቴ፣ ወደ ነበርኩበት ቦታ እመለሳለሁ ነው። ግን መንፈስ ቅዱስ ደግሞ ይመጣል። ዮሐንስ ወንጌል 16:32 አብ ከኔ ጋር ስለሆነ ለብቻዬ አይደለሁም። ጌታ ክርስቶስ ራሱ በደንብ አሳይቶናል። አብ ራሱ ከኔ ጋር ስለሆነ ብቻዬን አይደለም። ምንድን ነው ይሄ የሚያመለክተን? የመለኮት መለያየት የለም፣ የመለኮት አንድነት መኖሩን ነው የሚያሳየን። መለኮቱ የማይጨፈለቅ፣ የማይደበላለቅ፣ የማይከፈል ወይም ክፍልለት የሌለው ግን አንድ የሆነ መለኮት መኖሩን ነው የሚያሳየን። አብ ወልድ መንፈስ ቅዱስ መለኮት አንድ ነው። አምላክነቱ አንድ ነው። የአካል መለያየት አለ፣ የመለኮት አንድነት አለ። ኦኬ። ስለዚህ ሶስት አካላት ቋሚዎች ኤሎሂም በመባል ፍስለት፣ መጨፍለቅ በሌለበት በአንድ አካላዊ አቋም አንድ ልብ የሚያስብ አንድ ቃል የሚናገር አንድ እስትንፋስ ሕይወት ሰጪ ሆኖ ኤሎሂም ለዘላለም ይኖራል። ምን ማለት ነው? ሶስት አካል ሶስት ስሞች ቢኖሩም በመለኮቱ ግን አንድ አምላክ ነው የምናመልከው። ሶስት አምላክ አናመልክም። አንድ አምላክ ነው እግዚአብሔር፣ አንድ አምላክ ነው ብለን የምናመልከው። ሶስት አካላት የሉንም። ማን ነው? ሶስት አምላክ የለንም። አንድ አምላክ ነው ያለን። ይሄንን አምላክ የሚለውን ስንተረጉም ነው የሚገባን። ቆይ ትንሽ ጠብቁኝ። ሶስት አካላት አቋሞች ኤሎሂም በመባል ፍስለት መጨፍለቅ በሌለበት በአንድ አካል አቋማዊ አንድ ልብ የሚያስብ አንድ ቃል የሚናገር አንድ መንፈስ እስትንፋስ የሚሰጥ ሕይወት ሰጪ ሆኖ ኤሎሂም ያህዌ ሆኖ ይኖራል። ያህዌ ማለት ሶስትነቱን፣ ኤሎሂም አንድነቱን ብዙ ጊዜ የምናየው። እግዚአብሔር አንድ ነው። አብ ፍጹም አምላክ ነው። ወልድ ፍጹም አምላክ ነው። መንፈስ ቅዱስ ፍጹም አምላክ ነው። ኢየሱስ ክርስቶስ እግዚአብሔር አብ አይደለም፣ ወይም እግዚአብሔር አብ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ መንፈስ ቅዱስ አይደለም፣ ወይም መንፈስ ቅዱስ ኢየሱስ ክርስቶስ አይደለም። እግዚአብሔር አብ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ እግዚአብሔር አብ አይደለም። አይጨፈላለቅ። የራሱ ፐርሰናሊቲ የራሱ አካል አለው ነው። አካል የሚለውን ተርጉመናል። እኔነት፣ ቋሚነት፣ እውቀት ያለው ስሜት ያለው ማለት ፈቃድ ያለው ማለታችን ነው። ስለዚህ በአካል ውስጥ በአካል ሶስትነት በመለኮት አንድነት እናምናለን ነው የምንለው። በአካል ሶስትነት በመለኮት ግን አንድነት። እሺ፣ እግዚአብሔር አምላክ፣ አምላክ የሚለውን እንተርጉም። አምላክ ተብሎ የተተረጎመውን ከአማርኛ ዲክሽነሪ እና ዶክተር ተስፋዬም ዘ ሴም ዌይ አይ ቲንክ የተረጎመው አምላክ ማለት ሁሉን የሚችል በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የፈጠረ በሁሉ ላይ ስልጣን ያለው የዘላለም የሆነ የራሱ ማንነት ወይም አካል ያለው ማለት ነው አምላክ። ስለዚህ አህዛብ አማልክት ብዙ ናቸው፣ አንድ አምላክ የላቸውም። ለምንድን ነው? የአህዛብ አማልክት አንዱ የሚችለውን አንዱ አይችለውም። የፀሐይ አምላክ ለብቻው ነው፣ የዝናብ አምላክ ለብቻ ነው። የፍቅር አምላክ አለ፣ የሞት አምላክ አለ። የብልጽግና አምላክ አላቸው፣ የጦርነት አምላክ አላቸው። ስለዚህ የሚፈልጉትን ነገር በሙሉ በሚፈልጉት ጊዜ ወደ የአምላኮቻቸው ነው የሚሄዱት። ስለዚህ የአህዛብ አማልክት ብዙ ናቸው፣ የኛ አምላክ አንድ አምላክ ነው የምንለው። ይሄ እግዚአብሔር ወይ አምላክ ብለን የሰጠነው ዲፊኒሽን ለአብ ለወልድ ለመንፈስ ቅዱስ እኩል ሆኖ ይሰራል። እግዚአብሔር ለምሳሌ አብን እናስገባው እዚህ ቦታ አምላክ ነው አምላክ አብ ብለን እናስገባ አብ ሁሉን ይችላል በሁሉ ስፍራ ይገኛል ሁሉን ያውቃል ሁሉን የፈጠረ ነው በሁሉ ላይ ስልጣን አለው አብ ዘላለማዊ ነው የራሱ ማንነት አለው ኦኬ ወልድ ወልድም ወደፊት ደግሞ ተንትነን በጥቅስ እናየዋለን ወልድ ወልድ ደግሞ ሁሉን ይችላል በሁሉ ቦታ ይገኛል ሁሉን ያውቃል ሁሉን የፈጠረ ነው በሁሉ ስልጣን አለው ሁሉ ዘላለማዊ ነው ወልድ መንፈስ ቅዱስ መንፈስ ቅዱስ ሁሉን ይችላል በሁሉ ቦታ ይገኛል ሁሉን የሚያውቅ ነው ሁሉን የፈጠረ ነው በሁሉ ስልጣን አለው ዘላለማዊ ነው የራሱ ማንነት አለው ስለዚህ አብ ወልድ መንፈስ ቅዱስ አምላክ በሚለው ዲፊኒሽን ሲገባ አንድ አምላክ ምንለው ለዚህ ነው ሲ አምናመልከው አምላክ በሁሉ ስፍራ ይሄን አሁን ስካው ለአምላክ ብለን የሰጠነው ዲፊኒሽን ለአብም ለወልድም ለመንፈስ ቅዱስም ስለም እኩል ስለሆነ ነው ጌታ ኢየሱስ ክርስቶስ ከዚህ የሚጎለው ሁሉንም አይችል ኖሮ ቢሆን በሁሉ ስፍራ መገኘት ባይችል ኖሮ የስ ይወጣል ከመለኮት ውስጥ መንፈስ ቅዱስ ሁሉን መቻል ቢያቅተው በሁሉ ስፍራ ባይገኝ ወይ አንዷ እንኳን ዘላለማዊነት ባይኖረው ኦፍ ኮርስ ይወጣል ከመለኮት ውስጥ ነገር ግን አብም ወልድም መንፈስ ቅዱስም በዚህ አምላክ ብለን በሰጠነው ዲፊኒሽን ውስጥ አብም ወልድም መንፈስ ቅዱስ እኩል መለኮት አለው ስለዚህ አንድ አምላክ ነው እንጂ ምናመልከው ሶስት አምላክ አናመልከው ለምንዳልኩት ቀደም ያህዛ ማማልክት ብዙ ናቸው ለምን አንዱ ካንዱ የሚችለው የማይችለው ስላለ ለከ ነው እንተናም አምላኬ እንተናም አምላኬ እንተናም አምላኬ ያለ በየጊዜው በሚፈልጉት መጠን ያመልኩታል ማለት ነው እኛ እንደሱ አናመልከው ምናመልከው አንድ አምላክ ነው አንድ ያህዌ አንድ አምላክ ነው ምናመልከው መለኮቱ አንድ ነው አምላክነቱ አንድ ነው አንድ ዙፋን ላይ ነው የተቀመጠው አንድ አምላክ ነው ያለው ሲስ ሃው እንዴት ሃርድ እንደሆነ ኤክስፕሌን ለማድረግ በእኛ ቋንቋ እኔ በተለኔ ሜቢ እሳስ ወይ አስቸገረኝ ግን እግዚአብሔር ይርዳን ግዜ እኔ ጸልያለሁ ለጊዜ እንጸልየው ጌታ ሆይ ይሄን አይኖቻችንን አብራልን አንደርስታንድ እንድናደርግ እግዚአብሔር ይርዳችሁ ወዳጆቼ አንደርስታንድ እናደርገው አንድ ነው ስለዚህ ሚስጥረ ስላሴ ማለት ምንድነው እግዚአብሔር በስም በግብር በአካል ሶስትነት የባህሬ የመለኮት በህልውና አንድነት አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን ነው ሚስጥረ ስላሴ ሚስጥረ ስላሴ የሚለው ትምህርት ይሄ ነው ይሄን ነው የሚያካትተው እግዚአብሔር በስም በግብር በአካል ሶስትነት አለው አብ ስሙ ምንድነው አብ ወልድ መንፈስ ቅዱስ ይባላል በአካል ሶስትነት እንደ ስሙ ሶስትነት አለው አብ ወልድ መንፈስ ቅዱስ ነው ግብር የሚለው እግዚአብሔር ልጁን ሰጠ ወልድ ራሱን ሰጠ መንፈስ ቅዱስ ቃሉን ሰጠ አብ የሚያስብ ንፍጠር ሲል ወልድ ንፍጠር ቢል ቃል ወጣ የተፈጠረውን ህይወት ሰጪ እፍ ሲል ህይወት ሰጪ መንፈስ ቅዱስ አረገ ማለታችን ነው ግን መለኮት አንድ አምላክ ነው ብለን የምናምነው አንድ አምላክ ነው ሶስትነት አብ ወልድ መንፈስ ቅዱስ የሚሉ ስሞቹ በአካል ሶስት መሆኑን ያመለክቱናል የአካል ሶስትነት መኖሩን ከስሞቹ አንደርስታንድ አድርገናል ስም ያለው ብለናል አካል አለው ብለን ተነጋግረናል ላላየነው ነገር አካል ለሌለው ላላየነው ነገር ስም አንሰጥም ዋቴቨር በየትኛው አቅጣጫ አይተን ነው ስም የምንሰጠው ኢቭን እንኳን የማናያቸው ቫይረስ ስም አላቸው በታዩበት በቴሌስኮፑ በመናምኑ አማካኝነት ስለዚህ ስሙ ራሱ እኔነት ነው እዚህ አሁን ሩም ውስጥ ያላችሁ ሰዎች በሙሉ ስም አላችሁ ለምን አካል አላችሁ እኔነት አላችሁ ሶ አካል ስም ካለ አካል አለ ሲ ለዚህ ነው ስሙ ሶስትነቱን ያረጋግጣለን እግዚአብሔር አምላክ ሶስትነት ባይኖረው ኖሮ የአካል መለያየት ባይኖር ኖሮ በፍጹም መጽሐፍ ቅዱስ እንደዛ አርጎ አያስተምረንም ነበረ እኛን ኮንፊውዝድ አያረገንም የሌለን ነገር እንድናምን አያረገንም ደግሞ እያለ ደግሞ ለእኛ ስላልተመቸን እኛ እንደሚመቸን ደግሞ ክሬት ልናረገው አምላካችንን አንችልም እንደተገለጠልን ነው ልናምን የምንችለው በእምነት ልንቀበል ያስፈልገናል በሶስትነት ውስጥ ያለው አንድነት አምላክነቱ ነው። በሶስትነት ውስጥ ያለው አንድነቱ የአምላክነቱ ኃይል ነው፣ ፓወር ነው፣ እውነት ነው። ሰው ሶስትነት ካለው በፍጹም ሲስማማ ቢውል አንድ ላይ አንድ አይሆንም። የፈለገ በአንድ እንትን ጀምሮ የቁጥር ብዛት እስካለ ድረስ ውሸት ነው፣ አይደለም፣ አይስማማም። ነገር ግን በእግዚአብሔር ውስጥ ይሄ ግድፈት የለም። በሶስትነት ውስጥ ያለ አንድ አምላክነቱ ይዞታል ሶስትነቱን አምላክ መለኮቱ ዲቫይን መሆኑ አንድነቱን ይጠብቀለታል ሶስትነቱን ቀጥ አድርጎ አምላክነቱን ሶስት አካላቱን አካላቱ ሶስትነቱ ግን የመለኮቱ አንድነቱ አምላክነቱን አረጋግጦለታል። በሱ ዘንድ ኃጢአት የለም፣ በሱ ዘንድ ከፍ ዝቅ የለም። አንድ ባህሬ ያለው ሶስት አካላት አለ ማለታችን ነው። በሌላ አነጋገር አንድ ባህሬ ያለው ሶስት አካላት አለ። ስለዚህ የምናመልከው ባህሬውም በመለኮቱ ነው፣ በባህሬው የተገለጠልን የምናመልከው አምላክ አንድ አምላክ ነው። በባህሬው የተገለጠው አምላክ ነው የምናመልከው። ይህ የምናደርገው አካላቱን ሳንደበላልቅ ነው፣ የመለኮቱን ህልውናም ሳናክፋፋ ወይም ሳንከፋፈል ነው። ምክንያቱም የአብ አካል ለብቻው፣ የወልድ አካል ለብቻው፣ የመንፈስ ቅዱስ አካል ለብቻው ስለሆነ ሆኖም የአብ የወልድ የመንፈስ ቅዱስ መለኮት አንድ ነው። ይህ ሲባል በክብሩ በስልጣኑ እኩል ሆኖ ይኖራል ማለታችን ነው እንጂ ወልድን ወስደን አብ ውስጥ አንከተም፣ አብን ወስደን መንፈስ ቅዱስ ውስጥ አንከተም። አንጨፈላልቅም፣ መብት የለንም፣ አንችልም። መለኮቱን ነው የምንጋፋው፣ መለኮቱን እየናቅን ያለ ነው። እንደሱ ስናደርግ ራሱን የገለጠ እንደገለጠልን ነው የምንቀበለው። ስለዚህ የአብ የወልድ የመንፈስ ቅዱስ መለኮት አንድ ነው። አምላክነቱ አንድ ነው። ኃይሉ አንድ ነው። የምናመልከው አምላክ አንድ አምላክ ነው። ከፍ ዝቅ አናረግም። አብ አልተፈጠረም፣ ወልድ አልተፈጠረም፣ መንፈስ ቅዱስም አልተፈጠረም። አብ ወሰን የለውም፣ ወልድ ወሰን የለውም፣ መንፈስ ቅዱስ ወሰን የለውም። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ቢሆንም ሶስት አምላክ ሳይሆን አንድ አምላክ ነው የምናመልከው። እግዚአብሔር አምላክ አንድ አምላክ ነው። በብሉይ ኪዳንም ይሄ ትምህርት በጣም በሰፊው ተሰጥቷል። እንደ ጌታ ፈቃድ ኔክስት ዊክ ከእሱ ጋር ጀምራለሁ። መለኮቱን ይሄን ያህል ካየን ደግሞ አንድ አምላክ መሆኑን ከብሉይ ኪዳን ጥቅሶች እያየን እንመጣለን። አስጠንቅቋል ብሉይ ኪዳን በጣም እየደጋገመ፣ እስራኤሎች ስማ፣ አምላክህ አንድ አምላክ ነው፣ በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስህ። እንዴ እንደ ፈርስት ፕሌስ ይሄ ነገር እንዴት መጣ? ለምንድን ነው ስማ፣ እግዚአብሔር አምላክ አንድ አምላክ ነው የሚለው? እነሱ ሲያመልኩ አንድ አምላክ አልነበር እንዴ ሲያመልኩ የነበረው? ሲ ዴይ ኖስ የቁጥር ብዛት እንዳለ ያውቃሉ፣ ግን መለኮቱን እንዳይጨፈላልቁ ነው። ለምሳሌ በፍጹም ልብ፣ እኛ አዲስ ኪዳን አማኞች ስለሆነ የተገለጠልን በፍጹም ልብ ፍቅር የሆነውን እግዚአብሔርን ልጁን የሰጠህን እግዚአብሔርን አብን ማለት ነው። በፍጹም ነፍስ ነፍሱን የሰጠህን ኢየሱስ ክርስቶስን፣ በፍጹም ኃይል ኃይል ሰጪውን መንፈስ ቅዱስን ውደድ። ግን እግዚአብሔር አምላክህ አንድ አምላክ ነው። በፍጹም ልባችን ፍቅር የሆነውን ልጁን የሰጠንን አብን፣ በፍጹም ነፍሳችን ነፍሱን የሰጠንን ኢየሱስን፣ በፍጹም ኃይላችን ኃይል ሰጪያችን የሆነው መንፈስ ቅዱስን። ግን እግዚአብሔር አምላክህ አንድ አምላክ ነው። እስራኤሎች ስማ፣ እንዳትስት፣ ተጠንቀቅ። ቅዱሳንም እንደዚህ ነው ማሰብ ያለብን፣ እንዳንስት፣ እንዳንጨፈላልቅ አብን ወልድን መንፈስ ቅዱስን። በየትኛውም የተገለጠውን በክርስቶስ የገለጠልንን አምላክ ነው መረዳት ያለብን። ኢቨን አንደርስታንድ ካላደረግን መንፈስ ቅዱስን እንጠይቀው። እውነት ጌታ ሆይ እኔ ያ ነገር አልገባኝም፣ ግለጥልኝ እዚህ ቦታ ላይ እንጂ እኛ ስላልገባን የሚገባንን መንገድ የሚቀለንን ነገር አይደለም መከተል ያለብን። በአንድ ጥቅስ ሃይማኖት አይመሰረትም። እንደ ፈርስት ፕሌስ ሁልጊዜ መጽሐፍ ቅዱስ ከዘፍጥረት ገብቶ በራእይ መውጣት አለበት። ሃይማኖት ሲሆን ቴዎሎጂ እንትን ክርስትን እንትን አርገን ቸርች አርገን ወይም አንድን ቴዎሎጂ ቢውልድ ስናደርግ የግድ ከዘፍጥረት ገብተን እስከ ራእይ ካልወጣ ትምህርት መሆን አይችልም። ከዚህ መጸለይ ትልቅ ነገር ነው። ካልገባን መጸለይ ነው። በቃ ግለጥልኝ። ራሱን የሚገልጥ አምላክ አለን። ምንም አያስጨንቀንም፣ ራሱን ይገልጣል። መንፈስ ቅዱስ ለዚህ ነው በእኛ ውስጥ የሚኖረው። ጌታ የእግዚአብሔር መንፈስ ከኛ ጋር የሚኖረው ወደ እውነት ሊመራን ሊገልጥልን። ለዚህ ነው እኔ ብሄድ ይሻላችኋል፣ ለምን እኔ ያስተማርኳችሁን እሱ ይገልጠዋል አለ መንፈስ ቅዱስ ክርስቶስ ራሱ ያለው። እሱ በመጣ ጊዜ እሱ ነው በጣም አርጎ በደንብ አርጎ የሚገልጥላችሁ። እውነት ነው፣ መንፈስ ቅዱስ ነው። ለሐዋርያቱም መንፈስ ቅዱስ ከወረደ በኋላ ነው እነ ጴጥሮስ በአንዲት ሰራተኛ ፊት እንኳን ቆሞ ነው ከክርስቶስ ጋር ነበርኩ ነው፣ ሌላ ነገር እኮ አይደለም። አዎ አብሬው ነበርኩ እንኳን ላለማለት ምሎ ተገዝቷል። ነገር ግን የእግዚአብሔር መንፈስ በላዩ ላይ በወረደ ጊዜ 3000 በላይ በሚሆኑ ያውም ሃይማኖተኛ አይሁዳውያን መካከል ቆሞ እናንተ የሰቀላችሁትን ክርስቶስን እግዚአብሔር ግን የሞት ጣር አጥፍቶ አስነሳው። ዛሬ ይሄ የምታዩትን እሱ በአብ ቀኝ ተቀምጦ አፍስሶታል። በአብ ቀኝ የመቀመጡ ማረጋገጫ ነው እያለ አፉን ሞልቶ ለመናገር የበቃው በእግዚአብሔር መንፈስ ቅዱስ በመሞላቱ የተነሳ ነው። ስለዚህ እግዚአብሔር መንፈስ ይሄን እንዲህ እነዚህ ሰዎች እኮ ያልተማሩ ናቸው አሉ፣ ግን ከክርስቶስ ጋር እንደነበሩ አወቋቸው ይላል። እነዚህ አሳጥማጆች ናቸው፣ ትምህርት እኮ የላቸውም፣ ግን ከየት አመጡት ይሄን ነገር? ለምን? መንፈስ ቅዱስ በውስጣችን ስላለ እሱ ወደ እውነቱ ሊመራናል። አክኖሌጅ እንትን እውቅና እንስጠው። በውስጣችን ያለው ዝም ብሎ እኮ አይደለም፣ እኛ አይደለም እናንቀሳቀሰው። ስንፈልገውን አግባ ሳንፈልገውን አውጣ እኮ አይባልም። እሱ በውስጣችን ለመኖር ለዘላለም ከእኛ ጋር ነው ያለው። የደህንነታችን እንትን ነው ሪሲት፣ የደህንነታችን ማህተም እኮ ነው በውስጣችን የሚኖረው። ስለዚህ እሱን እንስማው። በውስጣችን ይናገራል፣ ያስተምራል። ጌታ አስተምረን እንበለው፣ ያስተምራል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ይባርካችሁ። ትምህርቴን እኔ እዚህ ጋር ጨርሳለሁ። ባልደከመ ኃይል በጌታ እንደ ጌታ ፈቃድ ኔክስት ዊክ ስንገናኝ እንቀጥላለን ማለት ነው። አሁንም የማረጋግጥላችሁ ኮንፊውዝድ የሆናችሁ ሰዎች ብትኖሩ ዳትስ ጉድ። ብዙ ጊዜ የሚገጥመኝ ስለሆነ ተማሪዎች የመጀመሪያ ቀን አይናቸው ፍጥጥ ይላል። በተለይ እያየኋቸው የማስተምራቸው ሰዎች አንዳንዶቹ አይናቸው ራሱ ብልጭ ብሎ ይፈጣል። በቃ በቃ ከዚህ በፊት ሰምተውት የማያውቁት ነገር መሆኑ አንዳንዴ። ግን የግድ መማር አለብን። አያችሁ፣ ሚስጥረ ስላይ ተብሎ ተሸፍኖ ኖሮ ዛሬ ስንት አይነት ስህተት ትምህርቶች ፈልቀው ሰዎቻችንን ወደ ሞት ወሰዱብን። እነሱን መመለስ በጣም ከባድ ነው። የሚገርማቸው አንድ ጊዜ ሰዎች ከተጣመመ ትምህርት ውስጣቸው ከገባ፣ እኔ አንዲት ልጅ 3 ዓመት ፈጀብኝ ከሷ ውስጥ ያንን ትምህርት ለማውጣት 3 ዓመት። ታፍ ነው፣ በጣም ከባድ ነው። እውነት ነው የምነግራችሁ። ስለዚህ ጸልዩ፣ አይዟችሁ፣ አደንግጡ። መማር አለብን፣ እውቀት ያስፈልጋል። መግዜታ ማወቅ በጣም ይሄ ዘመን በተለይ የከፋ ዘመን ስለሆነ በተቻላችሁ መጠን የእግዚአብሔር ቃል፣ የእግዚአብሔር ሰዎች፣ የምታውቋቸው የእግዚአብሔር ሰዎች የጻፏቸውን መጽሐፎች ማንበብ ማወቅ ጥሩ ነው። ፓስተሮቻችሁን መጠየቅ፣ እንዲያስተምሯችሁም እንትን ማለት መቀስቀስ። እኔ አሁን ይሄ በቂ ነው፣ ዛሬ በቃ አውቃችሁ አለቃችሁ ብዬ እንደም አላስብም። በጣም የሚገርማችሁ ግን አትሊስት ኩዌስችን እንዲፈጥርባችሁ የማታውቁ ከሆናችሁ አለማወቃችሁን ማወቃችሁ ራሱ ትልቅ ነገር ነው። ዳትስ ማይ እንትኔ አላማ ይሄ ነው። እና ለማወቅ እንድትነሱ ኦኬ፣ ይሄ አለ ለካ ማወቅ አለብኝ ብላችሁ እንድትነሱ እና እንትን በሏቸው፣ ፓስተሮቻችሁን እንትን በሏቸው፣ ያስተምሯችሁ። መማር አለ ነስ መማር ያስፈልጋል። ዛሬ ጠዋት የኢትዮጵያ አብያተ ክርስቲያናት የሰጡትን እንትን እህቴ ቴክስት አርጋልኝ አይ ነበረ። አሁን አቋም መግለጫ ሰጥተው ወጥቷል። ዛትስ ፋይን። አያችሁ፣ ቢፎር እንደዚህ ቢሆን ኖሮ በመጀመሪያ የውሉ ነገር አይፈጠርም ነበር ኢትዮጵያ ውስጥ አሁን ያለው ችግር። ሲ ቸርች እነሱ ምን አሉ? ንስሐ ገብተዋል። እኛ ባለማስተማራችን ሰዎች ሲሳሳቱ ከቤተ ክርስቲያን እያባረርን ዛስ ዋይ እየሄዱ እየከፈቱ እዚህ አይነት ደረጃ አሁን ልቅ ነው፣ ነጻ ነው፣ ማንም እንትን አያደርጋቸውም። እና በጣም ትልቅ ችግር ውስጥ ኢትዮጵያ በተለይ የትምህርት ንፋስ አለ። መሰረታዊ ትምህርቱን ህዝቡ ስለሚ አያውቁትም፣ እንኳን የተሳሳተ ትምህርቱ ውስጥ መሆናቸውን እንኳን አያውቁም ሰዎች። በቃ ኢየሱስ ኢየሱስ ስለሚባል ደስ ብሏቸው ነው የሚኖሩት። እና አሁን እነዚህ እንዴት አድርጋችሁ ታወጧቸዋላችሁ? በጣም ከባድ ነው። ስለዚህ ቤተ ክርስቲያን ጠይቁ፣ ቸርቾቻችሁን አስተምሩን በሉ። የሚያስተምሩ ሰዎች አሉ እኮ ብዙ ቴዎሎጂያን አሉ በየቸርች ውስጥ ስፍራ ያልተሰጣቸው እንዲያስተምሩ እነሱን እንዲቀሰቅሱ እንትን በሏቸው። የምትችሉትን ሁሉ አድርጉ፣ ጸልዩ። እግዚአብሔር ስም ብሩክ ይሁን። ጌታን አመሰግናለሁ። ሁላችሁን ወዳችኋለሁ። ጌታ ይባርካችሁ። ዘመናችሁ የተባረከ ይሁን። ኦልዌይስ ለምትሰጡኝ ኮመንት ሁሉ ቴንክ ዩ ሺ እና አመሰግናለሁ። ጌታ ይባርካችሁ። ኔክስት ዊክ እንደ ጌታ ፈቃድ በዚህ ሰዓት እንገናኛለን፣ ማለት 4 ኦክሎክ። አሁን አመስግኝ ጌታን እጨርሳለሁ። ለረዳኝ ነገር ሁሉ ማመስገን አለብኝ። እሺ፣ እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ክብር ሁሉ ለአንተ ተጠቅልሎ ከዘላለም እስከ ዘላለም ጌታ ሆይ ለአንተ ብቻ ይሁን። ጌታ እኔ እግዚአብሔር ሆይ ይህንን ለመናገር የምበቃ ሰው አይደለሁም። በእውነት ራሴ እንቃለሁ፣ ምንም ማድረግ ስላልቻልኩ፣ ግን አትሊስት የማውቀውን ብቻ ለመናገር ነውና ጌታ ሆይ ምናልባት በዚህ ሩም ውስጥ ያሉት የተናገርኩት ነገር ኮንፊውዝድ የሚያደርጋቸው ብዙ አንደርስታንድ ማድረግ ያልቻሉ ቢኖሩ በኢየሱስ ክርስቶስ መንፈስ ቅዱስ እንዳተዋቸው አንተ በበለጠ እንዲያውቁ የሚያስተምሯቸውን ሰዎችም አስነሳ በየቤተ ክርስቲያኖቻቸው። ጌታ ሆይ አገልጋዮች እንዲነሱ መሰረታዊ ትምህርትን እንዲያስተምሩ የሚፈሩ እንኳን ቢኖሩ ማስተማር ጌታ ሆይ ብርታትን እንድሰጣቸው እንዲደፍሩ። ምክንያቱም እውነት ነው፣ እኔም አይቼዋለሁ። ደፍረን ስንወጣ ነው ጌታ ሆይ አንተ የምትረዳው። ከጀርባችን ሆነ ታስተምረናለ። ወደ ውስጥ አንተ ነህ። እኔ አይቼዋለሁ በራሴ እግዚአብሔር ሆይ ሲጀምር እንደዚህ እንኳን አልችልም ነበረ፣ ግን ያለኝን ይዤ ወጣሁ። ጌታ ሆይ እስካሁን ከኔ ጋር ነው፣ ወደፊትም ከኔ ጋር ትሆናለህ። ስለዚህ እግዚአብሔር እዚህ ውስጥም ያሉ አገልጋዮች የሚሰሙኝ ቢኖሩ በኢየሱስ ክርስቶስ ስም ጌታ ሆይ መንጎቻቸው እንዲያስተምሩ በቃልህ እንዲያስታጥቁ ጌታ፣ የሚያውቁትን ብቻ ነው፣ የማያውቁትን አይጠየቁም። ጌታ አንተ አትጠይቅም፣ ያልሰጠኸውን እኮ አትጠይቅም። አንድ ከሰጠህ አንድ ነው፣ ሁለት ከሰጠህ ሁለት ነው፣ አስር ብትሰጥ አስር። የሰጠህንም ብቻ ነው እንድንነግድ የምትጠይቀን፣ ያልሰጠህንን አትጠይቀንም። ግን ተቀብለን ጌታ ዝም ብለን የጋን መብራት ሆነን የተቀመጠን ብንኖር ለሌሎች ማብራት ሲገባ ለራሳችን ብቻ ብርሃ በብርሃኑ እየተደሰትን ሌሎች በጨለማ ሲጠፉ ጌታ ስናይ በጣም እግዚአብሔር ሆይ ሰይጣን በአሁኑ ሰዓት በታላቅ ኃይል የሚሰራው በሐሰተኛ ትምህርቶች ሰዎችን ከህይወት ጎዳና ያመልጣል። የሃይማኖት መልክ አላቸው፣ ኃይሉን ግን የካዱ እግዚአብሔርን የካዱ ናቸው። እግዚአብሔር ሆይ ስለዚህ በኢየሱስ ክርስቶስ ስም ጌታ ሆይ እንድትገለጥ በምድራችንም ሆነ በዓለም ላይ አንተን ግን የሚፈልጉ አያጡህም። ኢኖሰንት የሆኑ ሰዎች አይኖ ጌታ እንደምጠብቃቸው አንተ ላክላቸው፣ ብርሃን አብራላቸው፣ ወደ እውነት ቃል መልሳቸው። አሁንም የጸጋ ቃል ይብዛ፣ የህይወት ቃል ይብዛ። አሁንም የመረዳት ባለጸግነት ይብዛልን ጌታ ሆይ እኔም እለምናለሁ። ሐዋርያው ጳውሎስ እንኳን ለምኗል፣ ጸልዩልኝ የመረዳት ባለጸግነት እንዲመጣልኝ ብሏል። ታዲያኛ ምንድነን? እግዚአብሔር ሆይ ኧረ እንለምናለን ጌታ ሆይ የመረዳት ባለጸግነት። እውነት ነው ገና አልተረዳንህም፣ ገና አላወቅንህም ጌታ ሆይ። ልናውቅህም በእርግጥ አንችልም፣ ግን አንተ የገለጽከውን ያህል እንዲህ የምንገልጥበት ኃይል የተገለጠልንን የምንገልጥበት ኃይል ስጠን፣ ጉልበት ስጠን፣ አቅም ስጠን። አሁንም ይሄ የተዘራ ቃል መቶ ያፍራ ጌታ ሆይ፣ በእያንዳንዱ ላይ መቶ ፍሬ ያፍራ፣ ይብዛ፣ ይደግ። እግዚአብሔር አምላክ ሆይ ለብዙዎች የምንተርፍ ያለንን ሼር የምናደርግ ሰዎች እንድንሆን እህቶቼን፣ ወንድሞቼን፣ ወገኖቼን ሁሉ ለአንተ አሳልፍ የሰጠው እንባርካለን። በቀረውስ ጌታ ሆይ እንባርካለን፣ እንወድሃለን። ስለገለጽክልን ህይወት ታላቅ አንተ ክብርህን ጥለህ መንበርህን ጥለህ ክብርህን ነው ከአብ ጋር መተካከል እንደሚገባ ነገር ሳትቆጥር እንዲሁ የባሪያን መልክ ይዘህ እኮ መጥተህ በዚህ ምድር ላይ ስለኛ ሰው የሆንከው የተዋረድከው ለዛ ነው እንጂ ክብር ያለህ የከበርክ አምላክ ነህ። እናመሰግንሃለን፣ እናከብርሃለን። የእግዚአብሔር መንፈስ ሆይ እናከብርሃለን። አንተ ክቡር አምላክ ነህ። በእኛ ውስጥ ለመኖር እኛን በክርስቶስ ኢየሱስ ውበት ክርስቶስን እየመሰልን እንድንሄድ የእግዚአብሔር ልጆች የእግዚአብሔር የስላሴ ቤተሰቦች ስለሆንን እግዚአብሔርን እየመሰልን ክርስቶስን እየመሰልን እንድንሄድ በውስጣችን ሆነ ስለምታስተምረን ይኸው እያስተማርከን ስላለ እያነጻህን ስላለ በቃሉና በመንፈሱ ቅድስት የሆነችውን ቤተ ክርስቲያን ያለ ነውር እንድትሆን እየቀደስክ ስላለህ እናመሰግናሃለን። በዚህ ሩም ብቻ አንቀርም፣ በየቤተ ክርስቲያኖቻችን በየህብረቶቻችን ቃልህን ደግሞ እንደዚሁ የምናካፍል ለሌሎችም የምንተርፍ ስለምታረገን እናመሰግንሃለን። ክብር ሁሉ ለአንተ ተጠቅልሎ ከዘላለም እስከ ዘላለም ለአንተ ይሁን። ጌታ ሆይ የሰሙኝን ሁሉ ባርካቸው፣ ወንድሞቼን እህቶቼን ባርክልኝ ጌታ። በእግዚአብሔር ሆይ ጸልያለሁ፣ እያንዳንዱ ሰው የተባረከ ይሁን በአሁን ሰዓት እንጸልያለን በስምህ። የታመሙ ቢኖሩ የተፈወሱ ይሁኑ በኢየሱስ ክርስቶስ ስም። የተቸገሩ ከችግራቸው ነጻ ይውጡ። ግራ የተጋቡ ግራ መጋባታቸው ሁሉ ጌታዊ ብርሃንህ በላያቸው ላይ ይብራ፣ ነጻ ይውጡ። ጌታዊ በማንኛውም አይነት ሁኔታ በፍርሃት ውስጥ ያለ ቢኖር በጌታ በኢየሱስ ስም ትልቅ አምላክ እንደሚያመልክ ሁሉን የፈጠረ በሰማይና በምድር ታላቅ የሆነ አምላክ እንዳለው አውቆ ከፍርሃት ነጻ እንዲወጣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እርሱ ስለ እናንተ ያስባል ተብሎ ስለተጻፈ እንደ ቃልህ በአንተ ላይ በመጣል የምንኖር ያረፍን አርፈን የምናሳርፍ እንድንሆን በኢየሱስ ክርስቶስ ስም እጸልያለሁ። ወገኖቼ ሁሉ አርፈው በአንተ ላይ ሌሎችን የሚያሳርፉ እንዲሆኑ እጸልያለሁ። ክብር ሁሉ ለአንተ ይሁን። ስለሚያግዙኝ እህቶቼ እግዚአብሔር ሆይ ስለ ሳራም አመሰግንሃለሁ። ስለ ሌሎች ማያቸው ማላያቸው ማቃቸው ማላቃቸው ከጀርባ የሆነው ስለሚረዱኝ፣ ስለሚያግዙኝ፣ ስለሚደግፉኝ ሁሉ አመሰግንሃለሁ። ስለዚህም ሩም ጌታ ይሄንንም የፈቀደልኝንም ሰው ጌታ ፓስተር ዮሐንስን በኢየሱስ ክርስቶስ ስም እባርከዋለሁ። መባረክ በዘመን ሁሉ የተባረከ፣ በአገልግሎቱ የተባረከ፣ በስራው የተባረከ ይሁን። በዚህ ሩም ውስጥ የሚያገለግሉትን ሁሉ ባርካለሁ። የተባረኩ ይሁኑ። በረከት ታገኛቸው፣ ምረት ታገኛቸው፣ ቸርነት ታገኛቸው። እግዚአብሔር ሆይ እጥፍ 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 አድርገህ ደግሞ መንፈስን አፍስስላቸው። ክብር ላንተ ይሁን። ከዘላለም እስከ ዘላለም ክብር ላንተ ይሁን። ጀምረን እስክንጨርስ ስለረዳህን የጌታ መንፈስ እናመሰግንሃለን፣ እንወድሃለን፣ እንባርካለን። ክብር ሁሉ ከዘላለም እስከ ዘላለም ላንተ ይሁን፣ በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም። አሜን አሜን። ወዳጆቼ ተባረኩ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ተባረኩ።
ትልቅነትን ያላየ ማነው? ያላየ ማነው? ያላየ ማነው? ትልቅነትን ያልሰማ ማነው? ያልሰማ ማነው? ያልሰማ ማነው? እኔ ሳይቻለው ትልቅነትን ከሁኔታ በላይ አንተ መበለጥ እኔ ኳይ ትልቅነት ከነገሮች በላይ አንተ መብት እኔ አይቻለው ትልቅነት ከሁኔታዎች አንተ መብለጥ አንተ እኮ እጅግ ትልቅ ነህ አንተ እኮ እጅግ ትልቅ ነህ እጅግ ትልቅ ነህ ታዬ እጅግ ትልቅ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው በሰማዩ ስፍራ በክብር ላለኸው አምልኮዬ ይኸው አምልኮዬ አይመረመርም ከፍ ማለቱ የሱ ልቀቱ ጌታዬ አይመረመርም ተወዳዳሪ አቻ ማጣቱ ጌታዬ አይመረመርም ውበት ቁንጅና ድምቀት ማማሩ ጌታዬ ግርማ ሞገሱ አስፈሪነቱ ጌታዬ የምሕረቱ ብዛቱ አይመረመርም ቸርነቱ ይቅር ማለቱ ጌታዬ አይመረመርም ፍቅሩ ጥልቀቱ ወርዱ ስፋቱ ጌታዬ አይመረመርም ሰውን መውደዱ አዳኝነቱ ጌታዬ
See you.